አመሰግናለሁኝ ለጊዜው አቶ ገብሩ አስራት። የደወልኩልዎት ከግንቦት 2029 ዓመት ጋር ተያይዞ ኢትዮጵያ ውስጥ ያለውን የፖለቲካ አዝማሚያ ባሁኑ ጊዜ እንዲሁም በትግራይ ክልልም ውስጥ ያለውን ሁኔታ እንዲገመግሙልኝ ነበረ። ካሎት ሰፊ ልምድ ከመጀመሪያው ጀምሮ በአመራር ውስጥ በትግሉም ውስጥ የነበሩ ሰው በመሆኑ ምክንያት እና በቅድሚያ እስቲ የትግራይ ብሔራዊ ክልላዊ መንግስት ካወጣው መግለጫ እንነሳ። የኢትዮጵያን ያሁን ሁኔታ የገመገመበትን መግለጫ ከግንቦት 20 ጋር አያይዞ ያወጣው መቼም ሙሉን መግለጫ አይተውታል ሰምተውታል የሚል እምነት አለኝ አቶ ገብሩ። እስቲ ከዚህ መግለጫ አኳያ እርሶ በራሶ አተያይ በራሶ ግምገማ ይግለጹልኝ፣ በምን ሁኔታ ላይ ነው አሁን የትግራይ አጠቃላይ ህይወት የሚገኘው?
መልካም። በእኔ አስተያየት እንግዲህ ኢትዮጵያ ውስጥ ባለፉት አራት ተኩል ዓመታት የተካሄዱ እንቅስቃሴዎችና የተወሰኑ ለውጦች እንዳሉ እንገነዘባለን። በአጠቃላይ በሀገሪቱ ውስጥ ማለት ነው። እና ኢህአዴግ ተመርጫለሁ ባለ በ2007 ተመርጫለሁ አለ። እንዲያውም 100% ነው የተመረጡት ካለ በኋላ ከ2008 ዓመተ ምህረት ጀምሮ እስካሁን ድረስ በሀገራችን መረጋጋት የታጣበት የፖለቲካ ቀውስ የተከሰተበት አሁን ደግሞ ወደ ህገ መንግስታዊ አይነት ቀውስ የገባን ያለንበት ሁኔታ እገነዘባለሁ። ከዚያ አንጻር ውሃት እንደምናውቀው በኢትዮጵያ የፖለቲካ ሁኔታ ቁልፍ ቦታ የነበረው ድርጅት ነው። ከሁለት ዓመት በፊት ግን ይሄ የድርጅቱ የበላይነት በሌሎች ተነጥቆ አሁን ከሞላ ጎደል የህወሀት እንቅስቃሴ ትግራይ ውስጥ ነው ያለው። ከዛ በኋላ በተደጋጋሚ የምናዳምጣቸው የምንሰማቸው ተደጋጋሚ መግለጫዎች አሉ። በርካታ መግለጫዎች ከዛን ጊዜ ጀምሮ የሚነሱ መግለጫዎች መሰረታዊ ይዘታቸው አንድ፣ ህገ መንግስቱ እየተጣሰ ነው፣ ሁለት፣ የውጭ ወራሪዎች ሊወርን ነው የሚሉ በእነዚህ ዙሪያ ነጋም ጠባም የካቲትም ሲከበር፣ ግንቦት 20ም ሲከበር፣ ማዕከላዊ ኮሚቴም ስብሰባ አካሄዶ ሲያጠቃልል የሚሰጡ ነገሮች መግለጫዎች እነዚህ ናቸው። አሁን ያለው መንግስት ህገ መንግስቱን እየጣሰ ነው፣ በተጨማሪ ሊወሩን ነው፣ በኃይል ሊያንበረክኩን እየተንቀሳቀሱ ነው፣ በተለይ ሻዕቢያና የአብይ መንግስት ማለት ነው። ስለዚህ የትግራይ ህዝብ በዚህ ተነስ ብለው የሚቀሰቅሱበት በትግራዩም ፍርሃት የተናኘበት ሁኔታ ነው ያለው ታየው። በተጨማሪ ይሄ እንግዲህ በእነሱ በኩል ያለ የተነገረ ነው። በዛ አካባቢ ህወሀት ውስጥ እኔ ምንም አይነት የለውጥ ፍንጭ አልመለከትም። እንግዲህ አሁንም እያሰበ ያለው ድሮ በነበረበት ሳጥን ውስጥ ቦክስ ሆኖ ነው እያሰበ ያለ። አሁንም ስለ አቤታዊ ዲሞክራሲ ወይ ለፍረስ ባለ ለዘብ ባለም ስለ ይሄ ልማታዊ መንግስት እየተናገረ ይገኛል። አሁንም ስለ ጠላቶች ነው እየተናገረ ያለ። ስለ ጠላቶች አሉብን፣ የውስጥም የውጭም ጠላቶች አለብን እያለ ነው እየተናገረ ያለው። በተለይ እዛ የምንንቀሳቀሰው እንደ አረና ያለ ድርጅት በባንዳነት ነው የፈረጀው። በባንዳነት ፈርጀው ልክ ባንዳ ብሎ ከፈረጀው በኋላም በባንዳ ላይ እንደሚያደርገው ጥቃት ሁሉ በእኛ አባላት፣ በእኛ አመራሮች፣ በእኛ አጠቃላይ ደጋፊ ላይ ከፍተኛ ጥቃት እየተፈጸመ ይገኛል። ድሮም ነበር፣ አሁንም ያልተለወጠው ነገር ይሄ ነው እና ቢያንስ ኢህአዴግ በአጠቃላይ ጥፋት አጥፍቻለሁ፣ እንግዲህ ደግሞ ለወጣለሁ፣ የተወሰነ ሪፎርም ወይ ፖለቲካ ለውጦችን አደርጋለሁ ቢልም ህወሀት ውስጥ ይሄ ነገር ፈጽሞ የሌለበት ሁኔታና በድሮው የአስተሳሰብ ማዕቀፍ እየሄደ ያለበት ሁኔታና ህገ መንግስቱን ድሮም አላከበረውም፣ አሁንም ጭራሽ እያከበረ አይደለም። በቅርቡ ደግሞ ትልቁ ነገር፣ አሳዛኙ ነገር ህዝቡን ለጦርነት መቀስቀሱ ነው። ህዝቡን ለጦርነት እንዲነሳሳ እና ለዚህም አሁን ለዘብ ባለ ቋንቋ ባንዳ ይለው የነበረውን ወደ ተላላኪ አውርዶ ለዘብ ባለ ቋንቋ በተቃዋሚዎች ላይም ጥቃት ለመፈጸም እየተንቀሳቀሰ ያለበት ሁኔታ ነው። መግለጫው ይህን ነው እኔ የታዘብኩት። ከዚህ ሌላ ትግራይ ውስጥ ማለት ነው እንግዲህ የማይታበሉ ሀቆች አሉ። የማይታበሉ ሀቆችን መቀበል ጥሩ ይመስለኛል። አንዱ በኤርትራ በኩል የሻዕቢያው መሪ ኢሳያስ አፈወርቂ በሀገራችን ጣልቃ በመግባት የሰጠው መግለጫ ለህወሀት ህይወት ትንፋስ የመዝራት ያህል እቆጥራለሁ። ያደርጋዋል ወይ ያደርገውም አቅም አለው ወይ የዲፕሎማሲ ድጋፍ አለው ወይ ኃይል አለው ወይ ኢኮኖሚ አቅሙ ሁሉ አለው ወይ ሌላ ነገር ሆኖ ግን በሰው ሀገር ገብቼ ህወሓትን ተመስሳለሁ ማለቱ ይሄ ተገቢም አይደለም። ይሄ አንድ ጉዳይ አለ። በሌላ በኩል ደግሞ የህወሓትን ህይወት የዘራው በዚህ በተለይ እነ ዶክተር አብይን በኩል ያለው ነገር ነው። የትግራይ እናቶች መልሳችሁ እንዳታለቅሱ ወጣቶች እንዳታልቁ የሚለው ንግግር ራሱ አላስፈላጊና ጭራሽ ከአንድ መሪ የማይጠበቅ ጉዳይም አለ። ስለዚህ እነዚህ እንደ ስጋቶች አይቷል። ግን ደግሞ በተጨባጭ የጦርነት ሁኔታ ያለበት ሁኔታ በኔ በኩል የለም። ግን ህወሓት ለምድር ላይ የሚያቆመው ኃይል የለም ብሎ የሚያሳያቸው ነገሮች ሁሉ የጦርነት ናቸው። ፊልሞች ውስጥ ቅስቀሳዎች ሁሉ የጦርነት እየሆኑ ነው። በኔ እይታ ይሄ አደገኛ አካሄድ ነው። በህወሓትም በኩል የማዕከላዊ መንግስትም ስለ ጦርነት ማንሳቱ ተገቢ አይደለም እና ጦርነት ለማንም አይፈይድም እና ሜቢ ጦርነት የሚፈልግ ጦርነትን ከስክሶ በስልጣን ላይ ለመኖር የሚፈልግና የጦርነትን ችግር የጦርነትን መዘዝ የማይካተው በስተቀር አሁን የኢትዮጵያ ህዝብ ጭራሽ ጦርነት ውጊያ አያስፈልገውም የሚል አስተያየት አለኝ። ግን የተያደ ያለ በሚዲያዎችም በኩል በሁሉም ሚዲያዎች ማለት ነው በትግራይ ሚዲያዎችም ያለው የህወሓት ነው የሚቆጣጥራቸው ሚዲያዎችም ቢሆኑ የማዕከላዊ መንግስት ሚዲያዎችም ቢሆኑ ይሄን ነገር በጣም ያጋጋሉት ያማማቁትና በማዘብ ፈንታ ይሄ ወደ ህዝቡ ሄደው ድንጋጤ የሚፈጥርበት ችግር የሚፈጥርበት ስጋት የሚፈጥርበት ሁኔታ ነው ያለውና እኔ በአጠቃላይ ሁኔታው ሳየው ይሄ ለውጥ የተባለው ነገር ወደ ከፋ ወደ ባሰ ችግር እየወሰደ እንዳለ ከፖለቲካ አንጻር ነው እንግዲህ ያሉት። እንግዲህ ግጭቶች ይኖራሉ ወይ እንዴት ነው የሚስተናገዱት ምንድነው የሚደረገው ሌላ ነገር ሆኖ ሁኔታው ግን ለተቃዋሚዎች አይመችም ለዲሞክራሲ የሚመች ለምርጫም የሚመች አይደለም። በተለይ እዚህ መጨመር የሚፈልገው አሁን ያለው ትልቁ ውዝግብ ይሄ ምርጫና ካይዳና ካይድ የሚለው ነው።
ወደዛ መጣለው ያቶ ገብሩ
እንግዲህ እስካሁን ያለው እንግዲህ አሁን ይሄ ያለው እስካሁን ያለው።
እሺ ስለ ጦርነት ጉዳይ አንስተው ነበርና ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ሲናገሩ በአንድ ወቅት በሰላም እንፎካከር ማለት ይያለ ችግርም ካለ ይሄን ችግር አብረን ንፍታ ማለት ይያለ መተላለቅን ምን አመጣው ስለ ጦርነት መናገርን ምን አመጣው ብለው በሳቸውም በኩል እንዲሁ የጦርነትን ሐሳብ የሚቃወም መልእክት ሲያስተላልፉ ሰምተናል። ለመሆኑ የሳቸውን የትግራይ እናቶች ልሳችሁን እንዳታለቅሱ የሚል አባባል እንዴት ቢረዱት ነው? የትግራይ እናቶች ወይም የትግራይ ህዝብ እንዴት ቢረዱት ነው? እርሶስ ራስዎ እንዴት ተረድተውት ነው ይሄን አስተያየት የሰጡት? አሁን
እኔ እንግዲህ ይሄ የተረዳሁት ምንድነው ነገሩ የተነሳው ከዚህ ህወሓት ህገ መንግስቱን በመጻረር ምርጫ አካሂዳለሁ እኔ መብት አለኝ ምርጫ ትግራይ ውስጥ አካሂዳለሁ ካለ በኋላ የተሰጠ መግለጫ ነው። እና ይሄ ምርጫ መካሄድ አትችሉም የሚለው ነገር አለ። ህገ መንግስት እየጣሳችሁ ነው እና ህገ መንግስት የማስከበር ኃላፊነትና አለኝ ይሄም የማድረግ የማስፈጸም ብቃት አለኝ ያልምም ነገር እኛ ከነምሎ ኃይላችን ነው ያለነውና ይሄን ማድረግ አትችሉም ከሚለው ጋር ተያይዞ በመምጣት ነው እንጂ በሌላ ቢሆን ከነምሎ ይዘቱ ነው እኔ የተናገርኩ ያለሁት። ያኔ የተናገሩት ከዚህ ከህወሓት ብቻዬን ምርጫ ላካሄድ እችላለሁ ከማለት ጋር ተያይዞ የተነሳ ጉዳይ በተጨማሪም ያው ሙሉ ኃይል አቅምም አለን ማለት ስለተነሳ ነው እንጂ እንዲሁ መናገር ተራ ንግግር ይሆን ነበርና ወዮላችሁ ይሄን ካደረጋችሁ ከእናንተም ተርፎ እናቶችንም ወጣቶችንም ሊያለቅሱበት የሚችሉ እንደገና ወደ መከራ የሚደርሱበት ሁኔታ ሊገቡ ይችላሉ ያለው መልእክት ግልጽ ነው ከመልእክቱ የሚመስለኝና የሚያሻማ ነገር የለውም። እናቶች የሚያለቅሱት ወጣቶች እንደገና ጦርነት ሳለን ሲኖር ነው እንግዲህ እናቶች ማልቀስና የወጣቶች መሞት የሚከተለው።
አቶ ገብሩ ለመሆኑ በዚህ መግለጫ ውስጥ እንደተጠቀሰው የትግራይ ህዝብ ባለፉት 29 አመታት ተጠቃሚ የሆነባቸው ስራዎች ተሰርተዋል? እርሶም ራስዎ በአመራር ላይ ከነበሩበት ጊዜ አንስቶ ያለውን ጨምሮ ማለት ነው እስካሁን ድረስ ባለው ሁኔታ ከዚህ በፊት አንድ የርሶን ፓርቲ አባል ሳነጋግር በኢትዮጵያ ውስጥ በድህነት የትግራይን ህዝብ ያህል የደህየ የለም ብለው ገልጸውልኝ ነበር። እርሶ ምን ያስባሉ?
አዎ እሱ ነው ምን መሰለህ እንግዲህ ይሄ ልማት የሚሉት ነገር ማየቱ ጠቃሚ ይመስለኛል። ልማት ምንድን ነው በሚለው ላይ የግንዛቤ ችግር ያለ ይመስለኛል። ልማትና እድገት የተለያየ ጉዳዮች ናቸው። እድገት በአገሪቱ ያጠቃላይ ምርትና አገልግሎት መጨመር ነው። ልማት ደግሞ ይሄ የምርትና አገልግሎት መጨመር ወደ ያንዳንዱ የህብረተሰብ ክፍል የማደረሱ ጉዳይም ያጠቃልላል። እና አለ የማይባል በኢትዮጵያ ውስጥ በእርዳታ ሚንታ በበግር ሚንታ ከህዝብ የተሰበሰበ ገንዘብ ይሁን ባለፉት አመታት እድገት ነበር። ይሄ የማይካድ ነው። ይሄ እድገት ግን ጥቂቶች የዘረፉት ጥቂቶች የበለጸጉበት ጥቂቶች ይበልጥ የተጠቀሙበት ነው እንጂ ወደ ህዝብ ወርዶ የህዝቡን መሰረታዊ ችግር የፈታ አይደለም። ይሄም በሁሉም አካባቢዎች አለ ነው። እና የድህነት መጠን መለኪያ አለ እንግዲህ የገቢ አለ የገቢ በገቢ አንጻር ሲታይ የድህነት መጠን የትግራይ የድህነት መጠን ከሌሎቹ ላቅ ብሎ ይገኛል። በሁለት ቁጥር ነው 29 ምናምን ከመቶ ነው ከድህነት ወለል በታች ያለውና እንግዲህ የተወሰኑ ባለስልጣኖች ወይም አዚህ ባለሀብት ንዛም ገንዘብ የያዘ ሊኖር ይችላል። የህዝቡ ሁኔታ ግን ከሌላው አካባቢ ሁሉ የከፋ እንደሆነ ይሄ እኛ አይደለም ይሄ ጉዳይ የማዕከላዊ ስታቲስቲክስ ያጠናው የተለያዩ የዓለም አቀፍ ተቋማትም ያረጋገጡ ስለሆነ ይሄ ነው እውነታው። ይሄ ነው እንግዲህ ችግሩ ምን ይመስላል። ይሄ ነው እንዲያውም መነገር ያለበት ጉዳይ የሚመስለኝ። የትግራይ ህዝብ በልማትም ከሌላው የተሻለ ነገር የለውም። ህዝብ እንደ ህዝብ ነው እንግዲህ እየተናገርኩ ያለሁት። በአፈናውም የባሰ አፈና የሚያስተናግድ ህዝብ ነው። በጣም የታፈነ ይሄ አንድ ለአምስት የሚሉት ጭራሽ መብት የሚባል የሌለው በቅርቡ እንኳ ያየነው መንገድ ላይ ሰላማዊ ወጣቶች የሚገደሉበትም ተገድለውም ምንም ጥያቄ የማይነሳበት ሁኔታ ያለ ህዝብ ነው እንጂ ከሌላው የበለጠ የተጠቀመበት ሁኔታ አላይም። ባለስልጣኖች ተጠቅመው ሊሆኑ ይችላሉ። እነዚህ መሀል የነበሩ ከእነሱ ጋር ትስስር ያላቸው ሽርክና ያላቸውም ተጠቅመው ሊሆኑ ይችላሉ። የዚህ ምን ያህል ነው ጥናቱ? ከሌሎች ውስጥ በምን ያህል ይበልጣል? ጥናቱ የለኝም። ህዝቡ ግን እንደ ህዝብ አሁንም በችግርና ከሌላው አካባቢ ጋር ሲነጻጸርም በድህነት መስፈርቱ ዝቅ ብሎ የሚገኝ ነው።
እስቲ ወደ ራስዎ ልመለስና ቀደም ሲል ካነሳው ጥያቄ እርስዎ የክልሉ መሪ ነበሩ፣ የፓርቲው መሪ ነበሩ፣ ህወሓትን ማለቴ ነው። ከአንጋፋ የፓርቲው ታጋዮች አንዱ ነዎትና እርስዎ ራስዎን መለስ ብለው ገምግመው ያውቃሉ? አቶ ገብሩ የተጸጸቱባቸው አጋጣሚዎች ነበሩ? እንዲህ ማድረግ ነበረብን የሚል ከመጀመሪያው ጀምሮ?
አዎ፣ እንግዲህ ግልጽ ለማድረግ ይሄ እንግዲህ ሉዓላዊነትና ዲሞክራሲ በኢትዮጵያ በሚለው መጽሐፌ ላይ በግልጽ አስቀምጨዋለሁ። ከጅምሩ ለምንድን ነው ኢትዮጵያ ውስጥ ዲሞክራሲ ያልሰፈነው? ለምንድን ነው ነጻነት ያልሰፈነው? ለምንድን ነው ህዝቡ ዘንድ የሚደርስ ልማት ያልተካሄደው የሚለው አንስቼ ተናግሬያለሁ። ይሄ የግለሰቦች ጉዳይም አይደለም። አሁን ደግሞ በአረና ፓርቲ ውስጥ አለን። የአረና ፕሮግራም የሚመለከት ሰው ካለ ያገኘ ሰው ካለ ሁለት ነገሮች እዛ ድሮ የሄድኩበትን የሚያርሙ የሚያስተካክሉ ሁለት ጉዳዮች አስቀምጫለሁ። አንዱ ይሄ አብዮታዊ ዲሞክራሲ የሚባለው ርዕዮተ ዓለም መከተል የአፈና ርዕዮተ ዓለም ነው። ይሄ ርዕዮተ ዓለም እንዲያውም ወደ ሶሻሊዝም ለማሸጋገር የሚያስችል አቅጣጫ እንጂ ካፒታሊዝምን ለመገንባት ነፃ ገበያን ለመገንባት የማያስችል ስለሆነ ይሄን አቅጣጫ ተከትሎ መሄድ ዞሮ ዞሮ ባለሀብቱን የሚያደቅ ነፃነትን የሚጋፋ የአንድ ፓርቲ አምባገነንነት የአንድ ፓርቲ መሪነት ብቻ በዚህ የሚያምን መሪ ድርጅት ይለዋል፣ ቫንጋርድ ይለዋል፣ ዲክታተርሺፕ ይለዋል እና በዚህ የሚያምን ስለሆነ ይህ አካሄዳችን በኢትዮጵያ እንደማይበጅ እኔም የዚሁ ተሳታፊ መሆን ስህተት መሆኑ ነው አንዱ ትልቁ ነገር በአስተሳሰብ ደረጃ ያስቀመጥኩት። ሁለተኛው ደግሞ ይሄ መገንጠል የሚሉት ነገር አሁን በህወሓትም ከህወሓት ጋር አብረን እንሰራለን የሚሉ ድርጅቶችም የሚያቀናቅኑት ይሄ መገንጠል የሚለው በህገ መንግስቱም የሰፈረው መጀመሪያ የእኛ የህወሓት የታህት ፕሮግራም ድሮ አሁን ደግሞ በህገ መንግስቱ የሰፈረውም የመገንጠል መብት ብሎ የለም። እኛ መኖር ያለብን በኢትዮጵያ ማዕቀፍ ስር ነው እንጂ ይሄ መገንጠል ብሎ ነገር መኖር የለበትም የሚለው ሁለተኛው ስህተት ብዬ ያስቀምጥኳቸው እነዚህ ናቸው። እና በዚህ አጋጣሚ ማለት የምፈልገው አሁን ይሄ ነገር በትግራይ ልሂቃን አሁን ብቅብቅ እያሉ ያሉ ፖለቲካ ፓርቲዎች ህወሓትም ጭምር ደጋግሞ የሚያነሳው ይሄ አሁን እያነሳው ያለ የመገንጠል ጉዳይ ከታሪክም ከኢኮኖሚም ከትስስሩም ከማህበራዊ ትስስሩም ከባህላዊ ትስስሩም ከሁሉ አንጻር ሳየው ጭራሽ የማይሆንና የማይታሰብ ቢደረግም ለትግራይ ህዝብ የሚጎዳ የትግራይ ህዝብ ብሔራዊ መብት የትግራይ ህዝብ ጥቅም የሚጠበቀው በኢትዮጵያ ማዕቀፍ ስር ነው የሚል እምነት አለኝና እነዚህ ሁለቱ ነገሮች ናቸው እንግዲህ ከራሴን ስገመግም እንደ ፖለቲካ የማየው እና አሁንም ያለው አካሄድ ቅድም ያነሳው በድሮ ቦክስ ነው አሁንም ያሰው ያለው ያልኩህ ይሄ ነጻነትን የሚቀበል ብዙ ፓርቲዎች ሐሳቦች እንዲወዳደሩ ድርጅቶች እንዲወዳደሩ ሲቪል ማህበረሰብ እንዲደራጅ የማይፈቀድ አካሄድ ነው ያለው አሁንም ትግራይ ውስጥ ይሄ ነው ደሞ ዋናው ችግር ገለለ ገለለ ግለሰብ ሳይሆን ፓርቲው እየተከተለ ያለው አቅጣጫ ይሄ አፋኝ አቅጣጫ ነው በዚህ ላይ ለውጥ ማድረግ ነበረበት አሁንም ይሄን ይዞ ነው ለነጻነት ለህገ መንግስት መከበር ለምርጫም እየተናገረ ያለውና ይሄ ስህተት ነው ነምለው
አቶ ገብሩ ህወሓት ህዝቡን ለጦርነት እያዘጋጀ ነው ህገ መንግስቱንም አላከበረም በፊትም አያከብርም ነበር ብለውኛል አሁን ባለው ሁኔታ አሁን ከገለጹልኝ ሁኔታዎች አንጻር በትግራይ ህዝብ መካከል የጦርነት መንፈስ ወይም ስሜት ከሌሎች ጋር የመዋጋት ፍላጎት ወይም ዝግጁነት አለ እንዴ አሁን
ጥራሽ እንግዲህ ይሄ ከመነሻው ማየት ጥሩ ይመስለኛል መልካም ይመስለኛል የትግራይ ህዝብ ፍጹም ሰላማዊ ነው አሁንም ሰላም ይፈልጋል ከሰላም ነው የሚጠቀመው በጦርነት የሚጠቀምበት ሁኔታ የለም ጦርነት ቢካሄድም እነዚህ ጦርነት የሚያድርግ ብለው የሚከሰክሱ አይደለም በጦርነቱ የሚናገዱት የሚቃጠሉት እነሱ ውጭም ሊኖሩ ይችላሉ ልጆቻቸው ቤተሰቦቻቸው አብዛኛዎቹ ውጭ ናቸው ያሉ ስለዚህ የዚህ እሳት ገፈት ቀማሽ የሚሆነው ህዝቡ ስለሆነ ህዝቡ ጭራሽ ጦርነትን አይፈልግም ደግሞ ያውቀዋል ጦርነት ምን ያህል አስከፊ እንደሆነ የትግራይ ህዝብ ለ17 አመታት ያደረገው ጦርነት ዓለም ከሻቢያ ጋር በተደረገው ጦርነት የከፈለው መስዋዕት በቂ ነው እንላለን ይሄ ነው የህዝቡ ፍላጎት ይሄ ነው ግን ደግሞ ህዝቡ አሁን የመወሰን አቅም የለውም የመወሰን መብት የለውም እሱ ነው መታወቅ ያለበት እንዲያውም እዚህ ላይ መታየት ያለበት ባለፈው ጊዜ በትግራይ ያለው ሁኔታ ቅድም ያልኩ ከፖለቲካው ማስተሳሰብ ተነስቶ ፓርቲ መንግስትና ህብረተሰብ አንድ አድርጎ ተቆጣጥሮ የሚሄድ አስተሳሰብ ነው ያለው እና ህዝቡ በነጻነት ተደራጅቶ በፓርቲ ላይ ጫና ሊያሳድር የሚችልበት ህዝቡ በነጻነት ተደራጅቶ በመንግስት ላይ ጫና ሊያደርግ የሚችልበት ፍጹም ሁኔታ የለም ይሄ ነው አደጋው እንጂ ህዝቡ በነጻነት የመወሰን ህዝቡ በነጻነት የመደራጀት ሐሳቡን የመግለጽ ሐሳብ ቢኖረው ወደ ጦርነት ፍጹም የሚገባበት ሁኔታ የለም እና ስጋቱ የኔ ስጋትም የምለው አሁን ባለፈው ጊዜ የህዝብ ስብሰባ ተደርቶ ነበር ኮንፈረንስ ህዝባው ኮንፈረንስ ተባለና ተሰበሰቡ ያ ህዝባው ኮንፈረንስ የወሰነው ውሳኔ የፓርቲው ውሳኔ ነው የክልሉ ምክር ቤት እንዲነሳ 100% በፓርቲው ቁጥጥር ስር ነው እነሱ የፓርቲው አባላት ናቸው 100% የህዝብ ኮንፈረንስ የተባለውም የፓርቲ አባላት ናቸው ስለዚህ ፓርቲው ራሱ ህዝብ ነው ራሱ መንግስት ነው እንደዚህ ሆኖ በሚሄድበት ሁኔታ በመንግስት የሚወሰን በፓርቲ የሚወሰን በህዝብም ኮንፈረንስ ይወሰን ቢባል ህዝቡ ይሄን ተቃውሞ የሚገጽበት ሁኔታ አለ። ለዚህ ነው እኮ እኛም በዚህ ህዝብ መሃል ሆነን የምንሰራበት ሁኔታ አለ። እንደ አረም አሁን ባለው ሁኔታ ሁሉም የህወሓትን የበላይነት ካልተቀበለ የህወሓትን አቅጣጫ ካልተቀበለ ድረስ ምንም ትርጉም የለውምና ህዝቡ ሰላማዊ ነው ሰላም ነው የሚፈልገው ግን ህዝቡ ሰላም ይፈልጋል ማለት ፓርቲው የሆነ ነገር ሊከሰክስ ይችላል የፓርቲ አመራሮች ምን የሆነ ነገር ሊከሰክሱ ይችላሉ በዚህ ረገድ እኔ ጥፋቱ ይሄም ቢሆን ማለት ነው ቀድምም አንስቻለሁ የሱ ብቻ አይሆንም ሌላው ወገንም ወደ ጦርነት እኮ የሚገባ ተዋጊ ሲኖር ነው ጦርነት የሚገባ እና በመንግስት በኩልም ጦርነት አይደለም መስበክ ያለበት ወደ ጦርነት አይደለም መታየት ያለበት ነገሩን በህጋዊ መንገድ ይሞክራል በድርድር ይሞክራል ሌላው በሌላ በኩል ያለው ደግሞ በሻቢያ በኩል ያለው ይሄ ጣልቃ መግባት አባዜም ይሄን ጉዳይ ካለ ግን ከተፈጠረ በተጨባጭ ላይ ከተፈጠረ ግን ህዝቡም ሊዋጋ ይችላል ይሄ ከተፈጠረ ማለት ነው አለበለዚያ ግን ፍላጎቱ ይሄ በስልጣን የመቆየት ይሄ የለቀቀውን ስልጣን መልሶ የማጠናከር ከዚህ የተነሳ ስጋቶች የሚፈጥሩት የህዝቡ የሚጋራው አይመስለኝም ግን ደግሞ አሁን ህዝብ ስንል በትግራይ ሁኔታ በነጻነት የሚወስንበት ምህዳር የለም በነጻነት የሚደራጅበት ምህዳር የለም በዚህም መሰረት በመንግስትም በፓርቲም ተጽዕኖ ማሳደር የሚችልበት ሁኔታ በሌለበት ሁኔታ የማን ውሳኔ ነው ቢባል አሁን ቀደም ይሄ እነዚህ የተለያየ ድርጅቶች የመገንጠል ነገር የሚያነሱ የሉዓላዊ ትግራይ መመስረት የሚያነሱ ሁሉ በነጻነት ተደራጅቶ ህዝብ ይወስን መልካም ነበር። ግን ይሄ በደለበት ሁኔታ ህወሓትንም ጭምር ያሳሳቱ በህወሓትም ላይ ጫና እየፈጠሩ ህገ መንግስቱን አይደለም ለትግራይ ህዝብ የማይጠቅመውን ነገር ውሳኔ ላይ እንዲደርስ የሚያደርጉት ግፊት ሁሉ አደገኛ አካሄድ ነው ማለት ነው።
አቶ ገብሩ እነዚህ ባንዳ ተላላኪና የመሳሰሉ ተከጥላ ሲያሚዎች በኢትዮጵያ ፖለቲካ ውስጥ ከረጅም ጊዜ ጀምሮ የነበሩ ናቸው። ባለፉት 40 አመታት እና ከዛም በላይ ስንሰማቸው የቆዩ ናቸው እና በተለያዩ አጋጣሚዎችም የተለየ ሐሳብ ያላቸውን ሰዎች ተስፋ ለማስቆረጥ ወይም ለማስደንገጥ የሚባሉ ይመስላሉ። በእናንተ ማባላት ላይ አሁን እርሱ እንደገለጹልኝ በማህበራዊ መገናኛዎች እና በተለያዩ መድረኮች እንዲህ ሲባል ይሰማል ይታያል። ባንዳ በመሰረቱ ከመነሻው ለውጪ ኃይል ያደረ የሚጠራበት ሲያሜ ነው ከመነሻው እንደምናየው። ነገር ግን አሁን በእነዚህ ስሞች መጥራት በራሱ አንድ ነገር ሆኖ አልፎ በእነዚህ ስሞች መጠራት ያደረሰባችሁ የአካል ጉዳት አለ በተጨባጭ የሚቆጠር የመዘገባቸዋቸው?
መልካም እንግዲህ መጀመሪያ በዚህ በባንዳ የሚለው ነገር ያነሳው ልጀምር። ይሄ አንድ ድርጅት በሐሳብ ማሸነፍ በድርድር ማሸነፍ ሲያከተው ተቀናቃኞችን ፍርጆ የመምታትና ፍርጆ ስም ለጥፎ የማጥቃት አካሄድ ነው የሚፈልገው። ይሄ ህወሓት እስካሁን ድረስ እኛን ሌላውም ቢሆን ስም ሳይሰልፍ አይሄድም። ጠላት ሁሉ ጊዜ ይፈጥራል። ሁሉ ጊዜ ጠላት ነው የሚፈጥረው። ወይ ትምክተኛ ነው፣ ወይ ጠባብ ነው፣ ወይ ባንዳ ነው፣ ወይ ተላላኪ ነው፣ ወይ ትገኛ ነው። በጣም ብዙ ቅጽሎች አሉ። እነዚህን ለጥፎ ነው የሄደው። ኢህአዴግም እንደዛ ነው። አሁን የሚያሳዝነኝ ዶክተር አብይም ባለፈው ጊዜ ፓርቲዎችን በደፈና ባንዳዎች አሉ በሚል መሄዳቸው በጣም ነው የሚያሳዝነው። ምን ማለት ነው? ባንዳ ማለት እንዳልከው የአገር ክህደት የሚፈጽም ከውጭ ጠላት ጋር ሆኖ አገርን የሚያደማ የሚያጠፋ የአገርን ምስጢር ሌላ የሚሰጥ ነው። ይሄ ካለ እንደ ፓርቲ መቆም የለበትም፣ መታገድ አለበት። ባንዳ ፓርቲ ካለ መታገድ ነው ያለበት። እንደዛ ያለ ፓርቲም ካለ መከሰስም አለበት፣ ፍርድ ቤትም መቅረብ አለበት። ይሄ በደንብ ለማሸማቀቅ ብልጽግናም ቢሆን በዶክተር አብይ በኩል የተነገረ ስለሆነ ህወሓትም ይሄ የሚጠቀሙት ስልት ተቃዋሚን ለማሸማቀቅ ተቃዋሚም ለመምታት ነው። እና ካነሳው ጥያቄ ጋር ልግለጽልህ አረና ከተመሰረተ ከ12 ዓመት ጀምሮ ሞትም ደርሶበታል። ገና ጊዜው ሲደርስ ይሄም እንጠይቃለን። ተገድለዋል፣ አባላቱ አመራሮቹ ተገድለዋል፣ ታስረዋል፣ ተገርፈዋል። አሁንም በእስር ላይ ያሉ አባላት አሉ። ከዛ የበለጠ ግን በማህበረሰብ ውስጥ እንዳይኖሩ እየተደረጉ ያሉ ግፎች በአመራሮቻችን በጣም የሚያሳዝን ነው። እና ሊቀመንበሩ አብርሃ የህዝብ ግንኙነቱ አንዶም ተክለዝጊ የድርጅት ኃላፊው የቤት ክራይ እንኳን እንዳይከራዩ አከራዮቹን እየሄዱ እንዳታከራያቸው ብሎ የሚያባርሩበት ሁኔታ ነው። ይሄ የከፋ የሰብአዊ መብት ጥሰት ነው። ህገ መንግስት አከብራለሁ የሚል ድርጅት ይሄ ከፍተኛ የህገ መንግስት ጥሰት ነው። ሰዎች መሰረታዊ የሆነ የሰብአዊ መብት ጥሰት ነው። ከዛም በላይ በካድሬዎቻቸው በአባሎቻቸው አባሎቻችን ይታሰራሉ፣ በየጊዜው ይታሰራሉ፣ ይሰደባሉ። ከዛም በላይ ይሄ ሰብአዊ ክብራቸው እንዲዋረድ ታየዋለህ እኮ በዚህ በማህበራዊ ሚዲያ ሆን ብለው እነ አብርሃን እና አንዶምን ባንዳ በማለት ተላላኪ በማለት ከዶክተር አብይ ገንዘብ ተቀብለዋል በልተዋል በማለት ስማቸውን ለማጥፋትና ቆመው እንዳይሄዱ የማድረግ እንቅስቃሴ እያካሄዱ ነው። ከህብረተሰቡ እንዲነጠሉ መጥፎዎች ናቸው ተብለው ወጣል ለትግራይ የትግራይን ጥቅም የሚጻረር ስራ ይሰራሉ ተብለው እየተፈረጁ በጣም በስነ ልቦና ጫና እየተፈጠረባቸዋል በሁሉም አባሎቻችን ነው። በዚህ ጉዳይ ላይ ባንዳ የሚለው ነገር እስከ ቀበሌ ወርዶ አረና ማለት ባንዳ ነው ብለው ነው ያስታወቁት። ባንዳ ማን መሆኑን እናውቃለን፣ ግን ይሄ አካሄድ ህገ መንግስቱን የሚጻረር ባንዳ ከሆነ ደግሞ መከሰስ ያለበት መታሰር ያለበት እንጂ በህጋዊ ዕውቅና በህግ ዕውቅና ያለው ፓርቲ ባንዳ ብሎ መፈረጅ ራሱ ወንጀል እንደሆነ አይገባቸውም። አሁን እነሱም እንዲሁ በብልጽግና ባንዳ ተብለዋል ምን ይላሉ ይከሳሉ፣ እንደዚህ ሚዲያ እንደዚህ አለን ይላሉ። ግን መጀመሪያ ራሱ ይሄ የሰብአዊ መብት ክብር የሰዎች መብት ክብር ማወቅ ያለበት መስለኝና ይሄ ስልት ነው ስልት ነው በዳዩ ያለ ደግሞ እኔ የሚገርመኝ እዛ ያሉ ልሂቃን አዲሶቹ ፓርቲዎች ነን የሚሉ ይሆኑ ልሂቃኑም ይሆኑ ይሄ የሚፈጽመውን ትተው ተበዳይን ነው የሚከሱ ተበዳይን ነው የሚሰጡ ተበዳይን ነው ማሸማቀቅ የሚፈልጉ በዳዩ ዋናው እንግዲህ አብርሃ የፖለቲካ ስልጣን የለውም አንዶም የፖለቲካ ስልጣን የለውም እስር ቤት የለውም ፖሊስ አያዝዝም ፖሊስም አያወጣም ተቃዋሚ ነው የነዚህ ጥፋት እንኳን ቢኖራቸው ምንም ብዙም ፋይዳ አይኖረውም በዚህ በገዢው ፓርቲ የሚያደርጋቸው ጥፋት ላይ ግን ምንም አይናገሩም ምንም የሚሉት ነገር የለም ሰው እንኳን እየተገደለ በጠራራ ፀሐይ በፖሊስ እየተገደለ መቀሌ ላይ በፖሊስ እየተገደለ አዴት ላይ ምንም አይሉም ጫናቸው በዚህ በሚቃወመውና የትግራይ ህዝብ ጥቅም ለማስጠበቅ በሚንቀሳቀሰው ፓርቲ ላይ ነው የዘመቱ ያሉ እሄ ግለሰቦችም አሉ በዚህ መንገድ የሚንቀሳቀሱ ፓርቲዎችም አሉ እሱ በአጠቃላይ የማየው እኔ ትግራይ ለሁላችንም እኩል ነች የትግራይ ጥቅም ሲነካ ሁላችንም እዛለን የኢትዮጵያ ጥቅም ሲነካ ሁላችንም እዛ ነው ያለ ነው አንዱ ይበልጥ የትግራይ ተወካይ ሌላው ደግሞ የማይወክል ተብሎ ነገር ያለበትም መነሳትም ያለበት አይመስለኝም እንግዲህ የፖለቲካ አቅጣጫ ሊለያይ ይችላል እኛ የምንለው የትግራይ ህዝብ ጥቅም ሰላም ደህንነት ልማት የሚጠበቀው በኢትዮጵያ ማቀፍ ነው የምንለው እነሱ ደግሞ እስከ መገንጠል የሚያንቀነቅን ባይቅማቸውም በመገንጠል የሚሄዱ ኃይሎችና እነዚህም ተፈጥረዋል ይሄ ያስተሳሰብ ልዩነት ነው ያስተሳሰብ ልዩነት መቀበል በጸጋ ጥሩ ይመስለኛል ከዚህ ወጥቶ ግን ባንዳ ምናምን ብሎ ይሄ ጊዜ ያለፈበት የስም ማጥፋትና ተበዳይን መልሶ የመምታት በዳይ ያለ ፖሊሲ ወሳኙ ባለ ፖሊሱ ባለ ፖሊስ የሚያሰማራውን የሚያስረው የኛ ስካውንት ድረስ ኮ በትግራይ ሊቃን የሚያሳፍር ነገር ስለኛ የፖለቲካ እስረኞች ጥያቄ ጠይቀው አያውቁም አያነሱም የሚያነሳ መንግስት የተወሰኑ ልጆች አሉ አብዛኛው ትግራይ ያነሱ ስለ ኦሮሚያ ግን ያነሳሉ በኦሮሚያ እንደዚህ ሆነ እንደዚህ በአማራ እንደዚህ ታሰሩ በቅማንት ታሰረ በዛ ባፍንጫቸው በጉያቸው ውስጥ ፖለቲካ እስረኛ አለ የተሽማቀቀ ህዝብ አለ ራሳቸው የተሽማቀቁ ናቸው በነገራችን ላይ በነጻነት የሚንቀሳቀስ ባለሀብት በነጻነት የሚንቀሳቀስ ምሁር ሁሉን አይኖረውም ይሄን አቆኖ ደግሞ ከነሱ ጋር ጥቅምም አያገኝም ሁሉናም አይጠበቅም ስለዚህ ነጻነቱ ያላስከበረ ቢቅ ምንም ፋይዳ የለውም ዋጋ የለውም ከዚህ ይጀምራል ነጻነት ደግሞ ከቤት ይጀምራል ይሄ የትግራይ ጥቅምና አንድነት የሚለው ደግሞ የሚመጣው የሚረጋገጠው እነዚህን የተለያዩ ጉዙሃን ሐሳቦች በማስተናገድ እንጂ እነዚህን በመምታት ከእንግዲህ ያለው ጊዜ እኔ የመሸ ይመስለኛል አፍኖ ደፍቆ አስሮ አስፈራርቶ መግዛት ያበቃ ይመስለኛል በአገራችን በኢትዮጵያም በትግራይም ያበቃ ይመስለኛል
አቶ ገብሩ ሰሞኑን አንዳንድ አካባቢዎች በአንዳንድ ወረዳዎች ላይ የተቃውሞ የሚባሉ እንቅስቃሴዎች ይታያሉ። እነዚህ እንቅስቃሴዎች ምንድናቸው? መሰረታቸው ምንድነው? ከአንዳንድ መጣጥፎች ከአንዳንድ ዘገባዎች ትግራይ ውስጥ ፈንቅል ትግራይ የሚባል ንቅናቄ እንደተጀመረ እንደተፈጠረም ይወራል። አንደኛ ይሄ ምን ያህል እውነት ነው? ሁለተኛ የነዛ እንቅስቃሴዎች የነዚህ የሰልፎች መነሻ እና ጥያቄዎች ምንድናቸው? መሰረታዊ መነሻ ማለት ነው።
መልካም እኔ እንግዲህ ትግራይ ውስጥ ሰሞኑን አይደለም ይሄ እንደዚህ አይነት እንቅስቃሴዎች የተጀመሩ ቆይተዋል ባይዘው ቆይተዋል እንግዲህ ቅድም እንደገለጽኩት ትግራይ ውስጥ አፈናው ከፍተኛ ስለነበር ህዝብ አድባይ ወጥቶ መቃወም ህዝብ አድባይ ወጥቶ ሐሳቡን መግለጽ የማይችልበት ሁኔታ ነበር አሁንም አይችልም እየቆየ ሲሄድ ግን ህዝቡ ፓርቲውን መንግስትንም መድፈር ጀመረ እንግዲህ ከመጀመሪያዎቹ ይሄ የህዋትን ጫና ተቋቁመው ሰልፍ ካደረጉት ውስጥ አምባሳይነት ይተከሳል ደምቤን ይተከሳል ይሄ የእግር ሐሪባ የሚባል መከለ አካባቢ ያለው ቦታም ይተከሳል አካባቢም ይተከሳል እነዚህ ነበሩ አሁን ግን ሰፋ ብሏል መንገድ የመዝጋት ጉዳይ የመቃወም ጉዳይ ሰፋ ባለ ሁኔታ ይታያል እንግዲህ ይሄም እንዲያውም አሁን ያለው የኮቪድ-19 አስቸኳይ አዋጅ በታወጀበት ጭምር ነው ህዝብ የሚወጣው። ይሄ ለምን ሆነ ማለት ማየቱ ተገቢ ይመስለኛል። ፓርቲውም መንግስትም ቢያዩ መልካም ሆኖ ይታየኛል። ምንድነው ህዝብ ብሶቱ ከፍ ሲል የሚያደርገው ነገር ሁሉ ሞትም እንኳን በሞት አፋፍም ይቃወማል፣ ያምጻል። ስለዚህ ትግራይ ውስጥ የሆነ ያለው መልካም አስተዳደር የለም። ትልቁ ነገር መልካም አስተዳደር ጠፍቷል። ሙስና ወይ ስርቆት ገዝፏል። አፈና ከፍተኛ ነው። አስተዳዳሪዎች የህዝቡን ድምፅ አያዳምጡም። ህዝቡም እንዲወስን አይፈቀድለትም። ፓርቲው ነው ሁሉ ነገር የሚያደርገው። የሚሾመውም ለስሙ እጅ አውጥቶ መምረጥ ይኖረ ይችላል። ሻሚው፣ አቅራቢው ፓርቲው ነው ያለው። በዚህ ሁኔታ አስተዳደሩ ተበላሽቷል። ብዙ አስተዳደር አለ። በዚህ ሁኔታ ህዝቡ አማሯል። ስለዚህ ብሶቱን የተለያዩ አጋጣሚዎች ሲያገኝ ይገልጻል። ያ ሁኔታ የው የአስተዳደር ማዕከል እዚሁን በሚል ነው ከላይ ላይ የሚታየው ነገር ማለት ነው። እኛ ጋር ይሁን በሚል ነው የተነሱ። ወይ የወረዳ ደረጃ ይሰጠን፣ የአስተዳደር ደረጃ ይሰጠን የሚሉ ናቸው እየተነሱ ያሉ። በአሁን ጊዜ የማያቸው ግን ከጀርባቸው ይህ አስቸኳይ አዋጅ በታወጀበት ጊዜ እንደዚህ መነሳቱ የሚያሳየው ነገር ግን አለ። አዋጅ አለ። ያን አዋጅ ተቃቁሞ ሞትም ሊያስከትል የሚችል በንክኪ በመቀራረብ ትሞት ይችላል በተባለበት ሁኔታ ይህን ማድረጉ ትርጉሙ እኔ ከፍተኛ ይመስለኛል። ያም ሆኖ እኛ እንደ አረና አሁን የፈንቅል ነገር እንዲህም እንዳንተ ሰምቼዋለሁ። ግን ህዝቡ ራሱ ነው ይሄን እያደረገ ያለ እንጂ እኔ ሌላ የውጭ ኃይል አይመስለኝም።
የውጭም ባይሆን በውስጥም ማለት
እና ህዝቡ በውስጥ እኔ ብዙም የማየውና የማውቀው ነገር የለኝም። ለነገሩ አረና አላማውን ህጋዊ እና ዲሞክራሲያዊ በሆነ መንገድ ሰላማዊ በሆነ መንገድ ሊያሳካ የሚንቀሳቀስ ድርጅት መሆኑ ነው እኔ የማውቀው። ስለዚህ ይሄ ድርጅት ደግሞ ያሸንፋል የሚል ሙሉ እምነት ነው። ሰላማዊ ትግል ሲባል አሁን የተለያዩ ወረዳዎች የሚያደርጉትም የሚያካትት ነው። ይሄ ሰላማዊ ነው። አሜሪካን ሀገር አንድ ሰው ሞታል፣ ጆርጅ ሎይድ ሞታል ብሎ አሜሪካ ከጫፍ እስከ ጫፍ የተናወጸ ነው እና በነገርም ማለት እስካላቃጠሉ ድረስ ሌሎችን እስካልገደሉ ድረስ ይሄም የሰላማዊ ትግል ገጽታ ነው የሚል አስተያየት አለኝ። ህዝቡ መጠየቁ ተገቢ ነው። ስለታፈነ ነው እንጂ ህገ መንግስቱ በሰላማዊ መንገድ ሰልፍ እንዲወጣ ይፈቅድለታል። ግን አልተፈቀደም። አሁን ሳያስፈቅድ ነው እየወጣ ያለው ህዝቡ እንደሚታየኝ። እና አሁን የፈንቅል ስጋት ወይ የአመፅ ስጋት ካለ ከዚህ መማር ያለበት ህወሓት ነው የሚመስለኝ። ምንድን ነው የሚሉት? ሰላማዊውን አግባብ እንዲተገበር ያልፈቀደ አመፅን ይቀበላል የሚል አነጋገር አለ። እና ሰላማዊ አግባብ ህዝቡ በነጻነት ፓርቲዎች በነጻነት ተደራድረው ተነጋግረው የሚያካሄዱት ነገር ህዝቡን በነጻነት ሀሳቡ የማይገልጽ ከሆነ መጨረሻ ላይ ይሄ ነው የምናገኘው። ኢትዮጵያም እኮ በኢህአዴግ ከአራት ዓመት በፊት የሆነው እሱ ነው። በሰላማዊ መንገድ የተከለከለ ህዝብ በአመፅ መብቱን ለማስከበር ሞከረ ነው የምለው። እና ይሄ ክስተት በማንኛውም ሀገር በማንኛውም አካባቢ ያለ ነው። ተቃውሞን አመፅን ማስቆም አይቻልም። ይሄ ማቆም የሚቻለው ዲሞክራሲን በመፍቀድ ነው፣ ነጻነትን በመፍቀድ ነው፣ አስተዳደርን በማስተካከል ነው፣ ሌሎችን በማካተት አካታች አካሄድ እንዲኖር በማድረግ ነው እንጂ በማፈን እኔ መብታቸው ነው ባይዘው ህገ መንግስት መብት ነው ሰላማዊ ሰልፍ መምጣት የህዝቡ ጉዳይ። ግን ከዛም የከፋ ሊሆን ይችላል ነጻነት ከሌለና እኔ ያልኳችሁ ብቻ እንጂ የእናንተን አላዳምጥም የምትሉትን አልሰማም ካለ ውጤቱ ይሄ ነው። ራሱ ነው የሚፈጥረው ይሄን ነገር ማለት ነው።
አቶ ገብሩ እርሶ ሲናገሩ በህወሓት ይቅርታ፣ በትግራይ ክልላዊ መንግስት መግለጫም ላይ ሀገራችን ኢትዮጵያ እያለ ነው የሚናገረው እርሶም የሚናገሩት። ነገር ግን በቅርብ ጊዜ እንደምናየው የትግራይ ክልል ዲፋክቶ ኢንዲፔንደንስ የሚባለው ወይም ራሱን የመነጠር ራሱን የመገንጠል እና የነጻነት ያህል ሊቆጠር የሚችል አይነት እንቅስቃሴ እያደረገ ነው የሚል ወቀሳ ይሰማል ከብዙ አካባቢዎች። በተግባር የሚታዩ አንዳንድ ጉዳዮችን የሚያነሱ ሰዎች አሉ። ለምሳሌ በፌዴራል የፍትህ አካላት የሚፈለጉ ሰዎችን የነጻ እና ፍትሃዊ የፍርድ ስርዓት እንዲካሄድ ከመከታተል ይልቅ አለመቅረብ ወደ ህግ ፊት ወይም ደግሞ ከምርጫውም ጋር በተያያዘ ቢሆን በግላ በክልላችን ትግራይ ውስጥ ምርጫውን እናካሄዳለን እና የመሳሰሉ ሌሎችም እንቅስቃሴዎች አሉ። ከማዕከላዊ መንግስቱ ጋር ከፌደራል መንግስቱ ጋር የመሻከርና ወደ ጸብ አይነት አዝማሚያ የመሄድ አየር ነው ሲነፍስ የሚታየውና ለመሆኑ ይሄ ሁኔታ አለ ትግራይ ውስጥ ይስማችኋል እናንተ?
እንግዲህ ይሄ በግልጽ የተነገረ ያለ ስለሆነ የኛ ስሜት ብቻ ሊሆን የሚችል አይመስለኝም። ምንድነው የተሳሳተ ነው አርነዋለሁ ያለው ነገር አለ። በወይን ጋዜጣ ነው እንግዲህ ዲፋክቶ ስቴት ማቋቋም አለብን የሚለው የወጣው እና በግልጽ የተቀመጠ ነው። ከዛም በላይ አሁን የህወሓት ሸሪኮች ማለት የፖለቲካ ሸሪኮች ትግራይን እናስገነጥላለን ነፃ ሉዓላዊ ትግራይን እንፈጥራለን ከሚሉት ጋር ነው በደንብ እየሰራ ያለው። ይሄ በአንድ በኩል የምናየው ነገር ነው። በሌላ በኩል ደግሞ በኢትዮጵያ የፌደራል ሃይስቶች የሚባሉ እንግዲህ እነዚህ አሁን ተበታትነዋል መልሶ ህወሓትንም እየከሰሱ ነው የሚገኙት። ድሮም እስከማቃቸው ከህወሓት ጋር አብረው ሲሰሩ የነበሩ ናቸው። አሁንም ይሰሩ ነበር። አሁን ምናልባት ሁኔታው እዛ አልተመቻቸው መሰለኝ ወጡ። ከነዚህ ጋር ሆኖ ደግሞ በኢትዮጵያ ደረጃ ፌደራል ህገ መንግስቱን አከብራለሁ የሚልም አለ በሌላ በኩል። ስለዚህ እዚህ ላይ ግልጽ የሆነ ነገር እኔ አላዳመጥኩም። እንዲያውም ለምንድን ነው የሚነሳው ስለ መገንጠል? ለምንድን ነው ቴሌቪዥን የዚህ የትግራይ ቲቪ የድምፅ ወያነ ቲቪ ሌሎች ሚዲያዎች በህወሓት የሚመሩት እና ቁጥጥር ስር ያሉት አብዛኛው ጊዜ ስለዚህ የመገንጠል የሚናገሩትን ያስፈልጋል እንችላለን ራሳችን እንደዚህ እንሆናለን የሚሉትን ነው የሚያቀርቡ እንጂ ስለ አንድነት የሚሰብኩም አይቀሩም። ስለዚህ ከዚህ ፍላጎቱ ይገባኛል። አየዋለሁ ያለው ፍላጎት ካቀራረቡ ካሰላለፉ ከራሱም ሸልኮት ይሁን ወይ አምኖበት የሚናገራቸው ነገሮች ሳይ እንደተባለው ይሄ ዲፋክቶ መንግስት ማዕከላዊ መንግስት ባይቀበልም ራሳችን ነፃ መሆን እንችላለን ራሳችን እንችላለን የሚለው ይሄ ግን ቅድም እንደነገርኩ በጣም ጥፋት የሚያስከትል በዚህ መንገድ መንግስታት የመሰረቱ ቀርቶ በህግም አግባብ መሰተናል የሚለው ኤርትራ እኮ የሆነውን ሁኔታ እናያለን። ስለዚህ ዋናው ጉዳይ ነፃነት፣ ዲሞክራሲ፣ ፍትህ እንዲነግስ የማድረግ ጉዳይ ነው እንጂ ተገንጥሎም ይሁን በጋራ ሆኖ የሚመጣ ለውጥ አይኖርም። እንዲያውም እንገንጠል ሲል የሚያስከትለው ብዙ መዘዝ አለ። ያስተላለፍ መዘዝ አለ፣ ያስመታል። ነገሩ ራሱ እንኳ ባይደረግም ይሄን ማንሳቱ ጉዳይ በአካባቢው ተጽዕኖ ይኖረዋል። እንደምትለው ከሌሎች ጋር የመናቆር ጉዳይ፣ በሌላ ኢትዮጵያ ያሉ ትግራያን ተጋሩ ላይ ጫና የመፍጠር ጉዳይ፣ ወደ ትግራይ መጥተው ኢንቨስት ሊያደርጉ የሚችሉ የውጭም ይሁኑ የሀገር ውስጥ ባለሀብቶች በመከልከል በገድ ብዙ እንድምታ ነው ያለው። ይሄን ሳያስተውሉ በጊዜያዊ ፖለቲካ ሽኩቻ የመገንጠል ነገር ቢነሳ ይሄ ለትግራይ ህዝብ ጠቃሚ ነው አልልም፣ የጭራሽ አልልም። ችግር አለ። አሁንም ማለት ብልጽግናም ያው የቀጠለ ነው፣ ችግር አለ። ህገ መንግስቱንም እየጣሰ ነው ብዬ አምናለሁ። በተለይ በዚህ አሁን ስለ ህገ መንግስቱ የመተርጎም እና ምርጫ የመራዘም ጉዳይ የተፈጠረው ሁኔታ ሳይ ህገ መንግስት በግልጽ በግላጭ የሚቃወም ነው። ግን ይሄን ቢሆን ከሌላው ኢትዮጵያዊ ጋር ሆኖ ይሄ በትግራይ የሚደርሰው በደል በሌሎችም የሚደርስ ነው። ህገ መንግስቱ ከተጣሰ ትግራይ ብቻ አይደለም የዚህ ህገ መንግስት ጠበቃ መሆን ያለበት። ኦሮሞም እንዲሁ ይጎዳል፣ ሲዳማም ይጎዳል፣ ሶማሌም አፋርም ይጎዳል፣ አማራም ጠቅላላ ኢትዮጵያ ህዝብ ህገ መንግስቱ ከተጣሰ ሁሉም ነው የሚጎዳው። እና ለምንድን ነው መገንጠል የሚመጣው እዚህ ጉዳይ ላይ? አብረን ተባብረን ነው መለወጥ ያለብን። ይሄ ጊዜ ሊወስድ ይችላል፣ ግን ትግል ደግሞ በአንድ አፍታ በአንድ ወቅት አይሳካምና ችግርም ይሁን መጥፎ ነገርም ይሁን ጥሩ ነገር ከኢትዮጵያ ጋር አብረን እንለውጠዋለን የሚል እምነት ነው መኖር ያለበት እንጂ እንዲሁ ህገ መንግስቱ አልተከበረም ይሄን አደርጋለሁ። እንግዲህ መቼ ተከበረ? እኔ እስከማውቀው ድረስ የትግራይ ህገ መንግስትም ቢሆን ተከብሮ አያውቅም። የትግራይ ህገ መንግስት አለ። ወረዳዎች፣ ቀበሌዎች በየአምስት ዓመት ምርጫ ያካሄዳል ነው የሚለው። ግን አሁን 7 ዓመት ሆኗቸዋል ከተመረጡ። ይህ ህገ መንግስት መጣስ አይደለም እንዴ? እንደዚያ ከሆነ በዛ መስፈርት እንግዲህ ይጣስ እያልኩ አይደለሁም። እና አብይ ህገ መንግስት መጣስ አለባቸው እያልኩ አይደለሁም። መጣስ የለበትም ማንም የህገ መንግስት ማክበር አለበት። ግን አክብሮ ማያውቅና ለዚህም የሞራል ብቃት አላቸው ወይ? ይህን ማለት የሞራል ብቃት አላቸው ወይ የምንነው እያነሳሉ። ምክንያቱም ቅድም ያነሳኋቸው ጉዳዮች ዜጎች በአካባቢያቸው በክልላቸው የተሸማቀቁ እንዲኖሩ የሚያደርግ የሚያስር የሚገድል እንዴት ብለ ነው ስለ ህገ መንግስት? ያም እኮ የህገ መንግስቱ በርካታ አንቀጾች ክፍል ነው ያለው። በህይወት የመኖር መብት የሚል አለ። የሰው ክብር ማስከበር የሚል አንቀጽ አለ። በርካታ የሰብአዊና ዲሞክራሲያዊ የመሰብሰብ መብት የሚላል የመቃወም መብት የሚላል የመደራጀት ብዙ አሉ። እነዚህን ለይቶችን ብቻ ለይቶ የምርጫ መራዘምና ለመረዘም አንቀጽ ማለት 92ን ብቻ ለይቶ ይሄ ካልተከበረ ከሚል በአጠቃላይ ነው መሄን ያለበትና እኔ ቅድም እንዳልኩት ዋት አጠቃላይ ለውጥ ያስፈልገዋል። አጠቃላይ ተሐድሶ የሚያስፈልገው ድርጅት የሚከተል ከሆነ ማለት ነው። አለበለዚያ በእነዚህ አሁን በሚሄድበት አግባብ ሊሆን የሚችል አይመስለኝም እኔ ሳይሆንና ይሄ በተለይ መገንጠል የሚለው ከመንግስቱ ነው ማለት ነው። ህወሓት መንግስቱም ስለሆነ ነው እንጂ ሌሎች ቢሉ እኔ ችግር የለብኝም። እስከ ድርጅቱም አቋቁመዋል የትግራይ ሉዓላዊ መንግስት እንፈጥራለን ብለው በትግራይ ቲቪ እና በድምፅ ወያነ ሰፊ ሽፋን የሚሰጣቸው ሀሳቦች የሚገጠሉ የሚንቀሰቅሱ እንገንጠል ይሄ ምንም ችግር የለውም። ከትግራይ መንግስት ሲነሳ ግን ሾልኮም ይሁን እንበለው ምንም እንበለው ችግር አለበት። የሚያስተናግደውም አዝማሚያው ይሄ እስከሆነ ድረስ ችግር ያስከተለ ነው። ይሄም ለትግራይ ህዝብ የሚተርፍ ችግር ይሆናል። እኔ እንግዲህ ጦርነት ይኖራል ማለት አይደለም ያለው ባይኖርም ጦርነት ባይኖርም ይሄ ችግር ነው የሚፈጥረው ለትግራይ ህዝብ የሚላል እና ይሄ እኔ አስተሳሰብ ነው የኔ አመለካከት ነውና ችግራችን በዚህ በኢትዮጵያ አንድነት ማዕቀፍ ሆነን የምንፈታው የብሔር መብታችን የክልል መብታችን ሁሉ በዚህ ማዕቀፍ ሆነን ማስከበር እንችላለን። ችግር እንኳን ቢንገጥመው ከሌሎች ጋር አብረን ታግለን ለውጣለው የሚል እምነት ነው ያለኝ።
አቶ ገብሩ፣ የምርጫው ነገር በጣም የወቅቱ አንገብጋቢ ጉዳይ ነው። እርሶም ደጋግመው አንስተውታልና አረና ምርጫው መተላለፍ የለበትም የሚል አቋም አለው እንዴ? ህገ መንግስታዊ አይደለም ሲሉ
እንግዲህ ምንድነው አይደለም ህገ መንግስታዊ አይደለም አተረጓጎም ነው ያልኩት እንጂ የምርጫ መራዘም አይደለም እያነሳ ያለው በዚህ ረገድ።
እሺ
እንግዲህ ያልኩ ያለሁት በግልጽ ለማስቀመጥና ምክንያቱም አረና የመድረክም አባል ስለሆነ መድረክ በዚህ አካባቢ በዚህ ዙሪያ ያለውን አቋም በግልጽ አስቀምጧል። እኛ በኢትዮጵያ ውስጥ አሁን አዋጅ ታውጇል፣ የትግራይ ክልልም አዋጅ አውጇል። ይሄን ኮቪድ-19 አስመልክቶ አዋጅ አውጇል፣ አስቸኳይ አዋጅ። ፌዴራል መንግስትም አዋጅ አውጇል። በዚህ ሁኔታ በሽታውም አለ በሽታው እንዳየነው የተባባሰ የጨመረ ነው እየሄደ ያለ። በዚህ ሁኔታ ምርጫ ይካሄድ የሚል አቋም የለንም። መካሄድም አይችልም እኮ እንዲያውም ለነገሩ እኔ ሳነሳ እንኳን ይሄ በሽታ ኑሮና አስቸኳይ አዋጅ እያለ ባይኖርም እኔ አሁን ኢትዮጵያ ውስጥ ምርጫ ለማካሄድ ያለው ሁኔታ አስቸጋሪ እንደሆነ፣ ትግራይም የከፋ እንደሆነ ምክንያቱም ቅድም የገለጽኳቸው የመንቀሳቀስ መብት ከሌለን እንኳን ስልጣን ለመጋራት ልንንቀሰቅስና ልንወዳደር ቀርቶ ሀሳባችን ለመግለጽም እንዲሁ በቀላሉ ሀሳባችን ለመግለጽ በማንችልበት ሁኔታ ነፃና ርትዓው ምርጫ ይኖራል ብዬ አላምንም። ስለዚህ በሀገር አቀፍም አሁን ያሉ ስሞታዎች ተመሳሳይ ናቸው። ኦሮሚያ ውስጥ ያለው ስሞታ፣ ሌሎችም አካባቢዎች ያሉ ስሞታዎች ምርጫ የሚካሄደው ከእንግዲህ ወዲያ በኢትዮጵያ እኔ ተአማንነት ያለው ነፃና ፍትሐዊ ምርጫ ካልተካሄደ በስተቀር ፋይዳ የለውም የሚላሉ ግን ያም ሆኖ መንግስት እንዲፈርስ አንፈልግም። መንግስት እንዲቀጥል እንፈልጋለን። ህገ መንግስቱ በግልጽ የክልል መንግስታት ህገ መንግስትም ይሁኑ የፌዴራሉ ህገ መንግስት በግልጽ ስልጣን የአምስት ዓመት መሆኑ የክልልና የፌዴራል አስቀምጧል። ይሄን መተርጎም አይቻልም፣ በዚህ መንፈስ ምነው መተርጎም ስህተት ነው የሚል የጠና አቋም አለኝ። ምክንያቱም በማያወላዳ ሁሉም አንቀጾች ላይ አምስት ዓመት ነው እድሜው ብሎታል፣ ይሄ ነው ብሎ አስቀምጦታል። ከዚህ አይረዝምም። የጠቅላይ ሚኒስትሩ፣ የፓርላማው፣ የተወካዮች ምክር ቤት፣ የፌዴሬሽን ምክር ቤት እድሜ ሁሉ ተቀምጧል። የክልል ምክር ቤቶች እድሜ ሁሉ ተቀምጧል። ይሄ ማራዘም አይቻልም። ግን አንድ አስገዳጅ ሁኔታ ተፈጠረ። አስገዳጅ ሁኔታ ይሄ በሽታ ነው። አስቸኳይ አዋጅም አለ። በዚህ ሁኔታ ምርጫ ማካሄድ ስለማሄድ እንዴት ብለን እንቀጥል የሚለው ነገር ግን መደራደር፣ መነጋገር ነው ያለብን እንጂ ይሄ ህገ መንግስት ቀውስ አለ፣ በሀገራችን ደግሞ የፖለቲካ ቀውስ አለ። በዚህ ሁኔታ ደግሞ ይሄ በሽታ ማህበራዊ ቀውስም እያካተተው ኢኮኖሚ ቀውስ ባለበት ጊዜ ቁጭ ብለን ተደራድረን እንዴት ነው ይሄ ነገር መቋጨት ያለብን? ቢራዘም ይሄ ኮቪድ ራሱ አምስት ዓመት ቢቀጥልስ? አምስት ዓመት ዝም ብሎ መንግስት ሆኖ ሊቀጥል ነው? ሶስት ዓመት ቢቀጥልስ? እና መቼ ነው መቋጫው? መደራደር አለብን ብለን አስቀምጠናል። ይሄ የሚቀጥለው ምርጫስ እንዴት ነው መካሄድ ያለበት በሚልም ለእነዚህ ሁሉ አስፈላጊ የጋራ ኮሚቴዎችን ተደራድረን በምናስቀምጠው ፍኖተ ካርታ ምርጫው የሚካሄድበትን ሁኔታ እንዲፈጠር እንደራደር እና መንግስትም ብቻውን ያውም እኔ ኢህአዴግ የሚሆን አሁን ያለው ብልጽግና ፓርቲ አንቀጽ 92 በሚመጣው አግባብ ነፃና ርትዓዊ ወይ ትክክለኛ ፍትሐዊ በሆነ መንገድ የተመረጠ መንግስት አይደለም፣ ግን ባዶ ከሚሆን መንግስት አልባ ከምንሆን ቢቀጥል እመጣለሁ ካለኝ ፍላጎት ማለት አገር ከሚረበሽ ያ ሙሉክ እንደማ አሁን ባልተመረጠበት ራሱ በፍትሃዊና ነፃ ያልተመረጠ መንግስት ራሱ ተርጉሞ እንድቀጥል ሲል ደግሞ ሌላ የጥቅም ግጭት ያስከትላል። የጥቅም ግጭት የሚያስከትል አደገኛ አካሄድ ነውና ቁጭ ብለን እንደራደር አካታችሁን እንደራደር ይሄ ነው እንጂ ምርጫው መራዘሙ ያለቀለት ያበቃ ነገር ነውና ለብቻዬ እንግዲህ ተነጥዬ እኔ ያደርጋለሁ ምናምን ካለ ደግሞ ህገ መንግስቱም አይፈቅድለትም። በህገ መንግስቱም ይሄ ከሆነ ማለት ነው አንቀጽ 92 አንድ አካል ነው ያለው የምርጫ ቦርድ አንድ የምርጫ ቦርድ ነው እሱ ነው የሚያረጋግጠው የምርጫ ነፃና ፍትሃዊነት የሚያረጋግጠው ይሄ አካል ነው እንጂ ሌላ ሊሆን አይችልም። ስለዚህ ቢሄድስ ቢያደርግ ውሃት እንዴት ብሎ ነው የሚያካሂደው? ያውም አግባብ ባልሆነ መንገድ ነፃና ፍትሃዊ ባልሆነ መንገድ በብቸኝነት ክልሉን ተቆጣጥሮ መልሶ ነው ያደራጃለሁ ግን ከማን ጋር ነው የሚወዳደረው? ማን ነው የሚወዳደረው? እንዴት ብሎስ ያ ቅድም ያነሳኋቸው ምርጫው ነፃና ፍትሃዊ ነው ማረጋገጥስ ማን ነው የሚችለው መጨረሻ የሚል ብዙ ጥያቄዎች ያስነሳሉ። ስለዚህ ይሄ አይሆንም፣ ለትግራይ ህዝብም አይፈጀውም፣ ለህወሓትም አይበጀውም፣ ለሁላችንም አይበጅም። ግን ከማዕከላዊ መንግስት ጋር ደግሞ ማዕከላዊ መንግስትም መደራደር መነጋገር አለበት፣ አካታችን መሆን አለበት። በአሁኑ በዚህ በአስቸጋሪ ወቅት ይሄ ካላደረገ ችግር እየፈጠረ ነው የሚል አስተያየት ነው ያለው።
በዚህ ሁኔታ አቶ ገብሩ ፌደራሉ ፓርላማ እንዲህ አይነት ውሳኔ አሳልፈው ያለ አንድ ክልል ተነስቶ ምርጫ ቢያካሂድ ምንድን ነው ሊሆን የሚችለው ነገር? ምንድን ነው የሚፈጠረው ነገር? እንደ ፖለቲከኛ ይገምግሙልኝ።
አዎ ያካሂዳል። እንግዲህ እንደ ይሄ ህገ መንግስታዊ አይደለም ነው ባጭሩ፣ ህገ መንግስታዊ አይደለም። አሁን የተምታታ ያለ ክልሎች ራሳቸውን በራሳቸው ማስተዳደር መብት አላቸው የሚል አለ። ይሄ ትክክል ነው፣ ያስተዳድራሉ። ይሄ ህገ መንግስት ፈቅዶላቸዋል። ምርጫን በተመለከተ ግን ለፌዴራሉ የተሰጠ ስልጣን ነው። በፌዴራል የተቋቋመ የምርጫ ቦርድ የሚመራው የሚያካሄደው ፓርቲዎችም እንዲኖሩ እንዳይኖሩ የሚወስነው ማለት ህጋዊነታቸው የሚያረጋግጥ ምርጫም ፍትሃዊና ነፃ መሆኑን የሚያረጋግጠው ይሄ ስለሆነ ከዚህ ውጭ ህገ መንግስቱን ጥሶ ነው የሚሄደው። ይሄ ከማዕከላዊ መንግስት ጋር ግጭት ይከተዋል የሚል አስተያየት አለኝ። ግን ይሄን ስል ማዕከላዊ መንግስትም ይሁን የትግራይ መንግስት ሁለቱም ማለቴ ነው አሁንም አልመሸም አረፈደም መደራደር አለባቸው። ሪያሊቲውን አይተው መደራደር መነጋገር አለባቸው። እኔ በትልቁም ከሌሎች ተቃዋሚ ፓርቲዎችም ጋር የብልጽግና ፓርቲ መደራደር አለበት፣ አካታች በሆነ መንገድ ነገሩን አይተን እንድንወስደው። እንዲሁም መቋጫው ምንድን ነው? ይህ አሁን የገባንበት መቋጫ ምንድን ምለው ሰላማዊ ሁኔታ እንድንፈጥር መነጋገር ነው መፍትሄው፣ መነጋገር ነው። አሁንም ወደ ጦርነት መቅደም የለበትም፣ ጦርነት መቅደም የለበትም። እሱን አላነሳም፣ ግን ፌዴራል መንግስት መብት አለኝ ሊል ነው እንግዲህ አስከብራለሁ፣ ይሄ እየወጣ ነው ከዚህ ከህገ መንግስት ከምትፈልደው እየወጣ ነው ብሎ ጫና ሊፈጥር ይችላል። ያም አልወጣሁም ብሎ ሊከራከር ይችላል። በዚህ መሀል ቅድም ያነሳ ነው ወደ ግጭትና ወደ ጦርነት ግን መገባት ያለበት አይመስለኝም። አሁንም ኢትዮጵያ ይሄን ካላደረገች ምንም ሌላ መፍትሄም የምታመጣ አይመስለኝም። እና መደራደርና ተደራድሮም አንድ መቋጫ ላይ መድረስ ነው የሚያስፈልገው ነው የምነግርህ እንጂ ምን ሊሆን ይችላል የሚለው ፕሬዲክት ማድረግ ወይ መገመቱም አስቸጋሪ ነው። ምን ሊሆን ይችላል? አሁን እየተነገረ ባለው ከሆነ ህወሓት መብቴ ነው እኔ እዘጋጃለሁ፣ እንዲያውም እዛ ያሉት ፓርቲዎችም እኛም ፈቅደንልሃል፣ ስለዚህ ተዘጋጅ፣ ይሄን ካላደርግ እነዚህ ቅስቃሴዎች ናቸው ውስጥ ቅስቃሴዎችም እንዲሁ አድርግ፣ ይሄ ነው የሚያዋጣ እያሉ ነው የማይበጀውን የመከሩት። በዛ ነው እየተመራ ያለው። አሁንም የራሱ ጠንከር ያለ ይሄን እዤ እንደዚህ አድርጌ እደራደራለሁ የሚልም ያለው አይመስለኝም። ምክንያቱም ይሄን አላየንም። ማዕከላዊ መንግስትም ይሄን ካላደረግ ቅድም ያለ ነው እጅህን ጠምዝዤ ብሆን እኔ ስልጣን አለኝ ህገ መንግስት ሰጥቶኛልና ይሄን አታደርግም በምለው እልህ መጋባት ነው እንጂ በሰለጠነ መንገድ መደራደር መነጋገር እንዴት እንቋጨው ብሎ ማቅረብ አልተቻለም። እንዲያውም እኔ የሚገርመኝ ከጎረቤት መንግስት ጋር አብሮ መስራት የመረጠ አብሮ እንሄዳለን ያ ሳየው ማለት ነው የኢትዮጵያ ላይ ጦርነት ያወጀ መንግስት፣ አሁንም አገር ውስጥ በጣም አፋኝ የሆነ መንግስት፣ አገር ውስጥ በጣም ህዝቡን አንገሽግሾ ብዙ ህዝብ በመቶ ሺዎች የሚቆጠሩ ስደት ላይ ዳረገ ህዝብ ከዛ ጋር እንነጋገር እንታረቅ ሰላም ፍጠር እያለ ከዚህ ከሀገሬው ህወሓት ጋር ወይም የትግራይ መንግስት ጋር መነጋገር እንዴት ያቅተዋል? ህወሓትስ እንዲሁ እንዴት ከአገሬው መንግስት ጋር ወጥቶ ማየት ይመርጣል የሚላለን። እንግዲህ ቅድም ያልካቸው ነገሮች አሉ። እና አሁን ያለው ፖለቲካ ይበጥ የተካረረ ይበጥ ይሄ ጽንፍ የሚያራምዱ የሚያበረታቱ እንጂ ይሄ ለዘብ ብሎ ፖለቲካን እንደ ፖለቲካ አገርን አስቀድሞ ህዝብን አስቀድሞ ሰላምን አስቀድሞ የሚሄድ ፖለቲካ እኔ አላየሁም። በሁሉም በኩል የስንዲ ካለ ይሄ እኔም ተበንጃለኝ እኔም ኃይል አለኝ እኔም ስልጣን አለኝ እኔም ባንክ አለኝ እኔም ባንክ አለኝ የሚለው ነገር ነው እየተገፋ ያለና በዚህ መንገድ ከእንግዲህ ወዲህ በኢትዮጵያ ውስጥ በጦርነት ማሸነፍ ይቻላል እኮ ለአጭር ጊዜ ጦርነት ማሸነፍ ይቻላል፣ ግን ዘለቀታ ያለው ይሄ አሸንፎ መሄድ ይችላል። አንድ ወገን ያሸንፍ ይችላል፣ ግን ይሄ ዘላቂ ሰላም አይፈጥርም። እኔ ደግሜ ማለት የምፈልገው ጦርነት መቀስቀስ ቀላል ነው። ከዛ የመውጣቱና እሱ የሚያስከትለው ጫና መቋቋም ግን በጣም ከባድ ነው። ስለዚህ ይሄ እምለው በማንኛውም መንገድ በማንኛውም ሁኔታ ህጋዊ መንገዶችን መጠቀም፣ ጫናዎችን መጠቀም፣ ድርድር መጠቀም እንጂ ብረት መፍታት ብረት አንግቦ ዋጋለሁ ማለት እኔ ለጊዜውም አይመጥንም፣ ለኢትዮጵያ ህዝብ አይመጥንም፣ አይጠቅምም፣ ዘለቄታም አይኖረውም። ቢያሸንፍም አንዱ ዘለቄታ ምክንያቱም ዞሮ ዞሮ ስልጣን በምርጫና በህዝብ ፍቃድ ካልተቋቋመ በስተቀር ኃይል ቢኖርህም የምታስፈጽመው ነገር አይኖርም።
አቶ ገብሩ እንደ ፖለቲከኛ ይመልሱልኝ ያልኩት ለምንድን ነበረ? መቼም እንደ እርሶ አይነት በፖለቲካ ውስጥ በትግል ውስጥ የቆየ የበሰለ ሰው የሚኖረው አተያይ ፖለቲካውን ከጎን ሆኖ እንደሚያይ ሰው አይደለም፣ ወይም ደግሞ እንደ ተራው ህዝብ አይነት አተያይ አይደለም የሚኖረው። ሴናሪዮ ወይም ደግሞ ሊፈጠር የሚችለውን ሁኔታ የመጠቆም አቅም አላችሁ እናንተ ከህይወት ልምድም ከአካበታችሁት ከምታውቁትም ከትምህርትም ከጥናትም ቢሆን ማለት ነው። በዚህ ምክንያት ነው እና ሊሆን የሚችለውን ነገር ማሳየት አንድ ክልል ተነጥሎ ምርጫ ቢያካሂድ ሊሆን የሚችለውን ነገር ማሳየት ሊያስከትል የሚችለውን በጎም ይሁን መጥፎ መዘዝም ይሁን ማሳየት ይጠበቅባቸዋል፣ ኃላፊነት ያለባቸው ይመስለኛል። ማለት ያለ ስጋት ያለ ፍርሃት በቀጥታ ማሳየት ያለባቸው ይመስለኛል። በጎም መጥፎም ቢሆን ምንድን ነው የሚፈጠረው በዚህ ሁኔታ ውስጥ የሚለውን
ገብቶኛል። አሁን ችግሩ ምን መሰለህ? አሁን እንግዲህ ድሮ ማለት ቀውስ በሌለበት ሁኔታውን ተከታትሎ አቅጣጫቸው ወዴት ነው እያመራ ያለ፣ ምን ይሆናል፣ ምን ውጤት ይኖረዋል፣ ምን ያመጣል፣ መንስኤውስ ወዴት ይወስደናል፣ ልዩነቱስ ወዴት ይወስዳል ብሎ መተንበይ ይቻል ነበር፣ ቀላልም ነው። አሁን በቀውስ ውስጥ ነው ያለ ነው። ኢትዮጵያ የፖለቲካ ቀውስ ውስጥ ነው ያለችው ብዬ ነው ማምነው ለዚህ ለተከታታይ ዓመታት እና በዚህ ቀውስ ወቅት ተደማጭ ድምጾች እነዚያ ምክንያታዊ ሆነው በምክንያት የሚያምኑ ኃይሎች እስከዚህም ድረስ ጫና ተጽዕኖ ፈጣሪዎች አይደሉም። እነዚህ ምክንያት ሳይዙ ህዝቡን የሚቀሰቅሱ የሚያነሳሱ ወደዚህ ግባ ተዋጋ ብለው የሚለው እና ብዙ ነገሮች ተለውጠዋል። ይሄ የማህበራዊ ሚዲያ እድገትም ራሱ የለወጠው ነገር አለ እና በጓዛመች ሊኖሩት ይችላል ደግሞ በአሉታም ነገሮችን የሚያወሳስብ ወደ ችግርም የሚከት የሚመራ ነው። ስለዚህ እርግጠኛ ሁኜ ይሄ ይሆናል የሚል ነገር በራሴ የሚይዘው ነገር አለ። ኢትዮጵያን ህዝብ ግን ማሳሳት አልችልም፣ ማሳሳት ስለሌለብኝ ነው። ምንድን ነው በግልጽ ይሄ ነገር ወደዚህ ይሄዳል ብሎ አሁን መተንበይ፣ ምክንያቱም ሁኔታዎች ከውስጥም ከጂኦፖለቲክሱም ሁሉ ተወሳስበዋል። እኔ በኢትዮጵያ ያለው የፖለቲካ እድገት ኢትዮጵያውያን ራሳችን ብቻ የወሰንነውና የፈጸምነው የሚል እምነት ስለሌለኝ ነው። በአካባቢያችን ያሉ የአካባቢው ሌላ ሀያላን ሊሆን የሚፈልጉ የአካባቢው የጂኦፖለቲኩ ሀያሎች ሊሆኑ የሚችሉ ሀይሎች በሙሉ በዚህ የገቡ ናቸው ያሉ። ስለዚህ ይሄ በሀገር ውስጥ በኢትዮጵያ ማዕቀፍ እና በሰከነ ሁኔታ አይተህ የምትሰጠው አቅጣጫና የምትሰጠው ምክር አሁን ብዙም እንደዛ ላይሆን ይችላል የሚል ግምት ስላለኝ ነው ከዚህ የታቀብኩትና አንዱ ነገር ግን ማንኛውም አካባቢ ማለት ነው ቅድም ያነሳሁት ጦርነት ቢቀሰቅስ የሚጎዳው ህዝቡ ነው። ይሄ ግልጽ ነው፣ ህዝቡ ነው የሚጎዳው። ስለዚህ ጦርነት እንዳይቀሰቀስ ይሄ መገንጠል የሚሉት ሀሳቦችም እንግዲህ አሁን በአንድ ኤራ ነው እየመጣ ያለው። ቢሮክራሲ እዛ የሚገነጠል ያለው የሚፈልጉ ዋናዎቹም ተገንጣዮች ሌሎች ነበሩ የሚባሉት ይሄ ቀርቶ ይሄም እየመጣ ነው ያለው። ስለዚህ ይሄን ሁለቱን ነገሮች ትክክለኛ እንዳልሆኑ የኢትዮጵያ ችግር በኢትዮጵያ ማዕቀፍ መፈታት እንዳለበት ጦርነትም የማይዋጣና ትርጉም የለውም ዋጋ ቢስ መሆኑ የሆነ ነገር ሊኖረን ይችላል፣ የስልጣን ምኞት ሊኖረን ይችላል፣ ወይ ደግሞ አንድ በሀገር ውስጥ ያለው የድንበር ማካተት ምናምን ናቸው አሁን የሚያጋጩት። ይሄ የት ይሄዳል? ምንም አይሄድም። ቦታው እዛው ነው፣ አገራችን ነው፣ ኢትዮጵያ ነው። ምክንያት አይሆንም። እንኳን በአገር ውስጥ ያሉ የድንበር መከለሎች ከሌሎች አገሮችም ጋር የሚኖሩ የድንበር መከለሎች በሰላማዊና ዲፕሎማሲያዊ መንገድ ሊያልቁ ስለሚችሉ ለጦርነት የሚሆኑ ምክንያቶች እኔ አላይም። አሁን አላይም። ህገ መንግስት ተደፈረ፣ ይሄ ለጦርነት ምክንያት አይሆንም። እንደገና ታግሮ ህገ መንግስቱን ቦታው ላይ ማስቀመጥ እንዲሆን ማድረግ ነው እንጂ እሱ ለጦርነት ምክንያት አይሆንም። ግን ደግሞ ቅድም ያልኩ በውስጥም ያለው የስልጣን ሽኩቻ፣ ስልጣን ያያዙትም ስልጣናቸውን እያንዳንዱ ስልጣኑን ለማጠናከር የሚያደርገው ሽኩቻ፣ ስልጣን ያልያዙትም ቶሎ ወደ ስልጣን ለመምጣት የሚያደርጉት ግብግብ፣ የአካባቢያችን ጂኦፖለቲካ ኃይል እንሆናለን። ኢትዮጵያ ተዳክማለች። ኢትዮጵያ በግጭት ላይ ነው ያለችው እና ይህን ተጠቅመን የራሳችን አቅጣጫ እናስቀምጣለን የሚሉትም እንዲሁ ይሄ ሁሉ ያወሳሰበው ስለሆነ መጀመሪያ ቤታችን እናጽዳ። በሀገር ውስጥ ላለው ጉዳይ ግን ጦርነት ለማንም አይበጅም፣ ጥቅምም የለውም፣ ፋይዳም የለውም። ከዚህ ተነስተን የምትፈጽመው የለህም የሚል ነገር ግን አለኝ።
አቶ ገብሩ አስራት፣ መቼም ከእንደርሱ አይነት ሰው ጋር ተገናኝቶ መነጋገር ሊያልቅ የሚችል ነገር አይደለም። ግን ብዙ ጊዜ ያዝኩትና እስቲ በመጨረሻ አንድ አጠቃላይ ግምገማ የሚሰጡኝ ጥያቄ ላንሳለሁት። እርስዎ አሁን ሲናገሩ አሁን ኢትዮጵያ ቀውስ ውስጥ ነው ያለችው አሉ። የትግራይ ክልላዊ መንግስት ባወጣው መግለጫ ላይ ደግሞ አገራችን ኢትዮጵያ ገደል አፋፍ ላይ ደርሳለች አለ። ምን ማለት ነው?
አይ እንግዲህ ይሄ እንግዲህ ሁሉም ይላሉ እኮ አንዳንዱ የሚሰጠው መግለጫ እኔን ያስገርመኛል። ምንድን ነው እኔ ኢትዮጵያ ኢህአዴግን ቢሆን የአምባገነን አገዛዝ ነው የነበረው። አሁንም ቢመጣ አምባገነን ሆኗል እንበል ሙሰድና ያህል መንግስት አምባገነንን መታገል እንጂ አገርን አይበትንም። ኢትዮጵያ የሚመጥናት መንግስት አግኝታ አታውቅም። ኢትዮጵያ በዲሞክራሲ ህዝቡን በተሳተፈበት አኳኋን ተዳድር አታውቅም። ግን አልተበተነችም፣ አልተበታተነችም። አሁንም ይሄ ገደል አፋፍ ነች ያለች የሚለው የእነሱ እይታ ሊሆን ይችላል። ያ ቅድም ያነሳ ነው ሊሆን ይችላል። የመገንጠልም ነገር ግምት ውስጥ አስገብቶ ሌሎችም ሊሆን ይችላል። ወይ ዲፋክቶ መንግስት መፍጠር አይቶ እንመጣላለን ይሄ ካልሆነ ሊል ይችላል። ያም ሆነ ግን የከፋ ነገር ግጭቶች ሊፈጠሩ ይችላሉ። የከፋው ነገር ግጭቶች ሊፈጠሩ ይችላሉ ማለት ማዕከላዊ መንግስቱም ነገሮችን ረጋ ብሎ ነገሮች በአንድ ቀን እንደማያልቁ ኢቭን በአመታት እንደማያልቁ ተገንዝቦ ለውጥ ለማምጣት ማለት ተደራድሮም ጊዜ ሰጥቶ አንዳንዱን እያሳደረ ቢሄድ ሌላው ማዕከላዊ መንግስት ሌሎችን ባለ ድርሻ በዚች ሀገር ያሉ ድርሻ ባለ አካሎችን ህወሓትን ጭምር ማለት ነው ቢያሳትፍ እስከዚህም ድረስ አደጋ ይኖራል ብዬ አልገምትም። ይሄ ያደርገዋል ወይ እንግዲህ እኔ እርግጠኛ አይደለሁም። በህወሓት በኩል ያለውም በአንድ ጊዜ የሚያገኘው ነገር የለም። በአንድ ጊዜ የሚገኝ ነገር የለም። ከእንግዲህ በአንድ ጊዜ መጥቶ 4 ኪሎ የሚገባ አይመስለኝም። ግን ፍትሐዊ የሆነ የትግራይ ህዝብ የክልሉ ጥቅም እንዲረጋገጥ በማዕከላዊ መንግስትም ተገቢ ቦታ እንዲኖረው መደራደር፣ መነጋገር ይችላል። መንግስቱ ማለት ነው። ፓርቲውም እንደገና ለመመለስ እንደገና መስራት ይኖርበታል መሰለኝ። ህዝቡን ማሳመን ይኖርበታል መሰለኝ። ይሄ ነው ቀላሉ መንገድ እንጂ ይሄ ካልሆነ እኔ እወጣለሁ ካለ ይሄ ነው ገደል አፋፍ የሚባለው። ችግር ካለ እወጣለሁ የሚባል ነገር የለም መቼስ በአንድ ማህበረሰብ። ችግር እኮ ከኛ ጋር ለዘመናት የኖረ ችግር ነው። ጭቆናውም፣ ግፉም፣ በደለውም፣ ረሃውም ከኛ ጋር የኖረው አሁን የተፈጠረ አይደለም። ስለዚህ ይሄን ታግለን እንለውጠዋለሁ እንጂ ገደል አፋፍ ነው አላናች ኢትዮጵያ። እንግዲህ አስቸጋሪ መስቀለኛ መንገድ እንዳለች ይገባኛል። ግን ገደል አፋፍ ነው ብሎ ብቃቱ አለን ስለምል ነው እኔ ከተነጋገርን ከተወያየን ሁሉንም የሁሉንም ኮንሰርን ግምት ውስጥ ካስገባን ይኖራል። አሁን እኮ የማየው አለ። አሁን ሁለቱ ጽንፍ ፖለቲከኞች የማያቸው ነገሮች አሉ። የኢትዮጵያን ሁኔታ ወደፊት የሚፈልገው አገባ ማየት ለምሳሌ ኢትዮጵያ ያለው አሁን ያከራደር ይሄ በብሔር የተከለለው ማጥፋት አለብን፣ ይሄ መሆን የለበትም፣ ሀገራችን መቀመቂያ የከተታት ይሄ ነው ብለው የሚያምኑ አሉ። እነዚህ ሰዎች እሺ እምነታቸው ይሁንና ይለውጡት። ሲለውጡት ግን በአንድ ጀንበር በአንድ ጊዜ የሚለወጥ አይደለም። ጊዜ የሰጠው ስትራቴጂ አይዝ አድርገው ካልሆነ በስተቀር አሁን ነው ጊዜው ይሄን ማፍረስ አባለብን ካሉ ወደ ከፋ አደጋ የሚከተን ይሄ ነው። በሌላ በኩል እነዚህም መብት ሰጥቶናል፣ ህገ መንግስት ሰጥቶናል፣ የመገንጠል መብትና ከኢትዮጵያ መውጫው አሁን ነው ብሎ የሚያስቡም ካሉ እነዚህም ሀሳባቸውን አላማቸውን በኢትዮጵያ ማዕቀፍ ማየት በሂደትም የኢትዮጵያ ሀገረ መንግስት የሚጠነከርበትና ለሁነታችን የሚበጅ ፌዴራል መንግስት የሚፈጠርበት ሁኔታ ማየት አለባቸው እንጂ ሁሉን ነገር አሁን አገኛለሁ ብለን ከተጋጨን ለተባለው የደላፋፍ ነው ያያለ ነው ነገሮች ግን በሄደት እንደውጣለን ችግር ካለን በሄደት እንደውጣዋለን ጥሩ ነገር ካለን እንጋራዋለን ካለ ግን ይሄን ሚለው ነገር ለኔ በርግጥ ስጋቶች አሉኝ እንደ ፖለቲከኛም እንደ ዜጋም ምክንያቱም ይሄ የተከረረ ራሱ በሚዲያዎች ሚዲያዎች ናቸው መቆሽቋሶች ሶሻል ሚዲያው ይሁን ይሄ ሜንስትሪም ሚዲያው ግጭትን እየጋበዙ ነው ያሉ ይሄ ደግሞ እነሱ ራሳቸው በሚዲያዎች ብቻ ሳይሆን ኢሊቱም ሊቁም እንደዚህ ነው ይሄዳል ይሄ ረጋ ብለን ማየት ያለብን ይመስለኛል ረጋ ብለን ማየት እና መፍትሄዎችን መፈለግ እንጂ አሁን ተነስተን ኃይል አለን ጥንቻለኝና ይሄን አስፈጽማለሁ የሚል ኃይል ጭራሽ ቦታ ያለው ቦታ አይኖረውም የሚል ነው ያለው
አቶ ገብሩ የመጨረሻ አላረጋው ነበር ይሄን ጥያቄ ግን አንድ ጉዳይ አለ በርሶ እይታ ውስጥ ሲካሄድ የቆየ የተሳተፉበት የኢትዮጵያና የኤርትራ ግንኙነትን ጉዳይ የሚመለከት ነው አሁን ባለው የኤርትራ አስተዳደር ላይ ያላችሁ አቋም የኢትዮጵያና የኤርትራን ግንኙነት አስመልክቶ ያላችሁ አቋም እንዳረና ምንድነው እርሶ በግል ምንድነው የሚያስቡት የኢትዮጵያ መንግስት የዶክተር አብይ መንግስትና የአቶ ኢሳያስ መንግስት ወደ ስምምነት የመጡት ኢትዮጵያ የአልጀርሱን ስምምነት ያለምንም ቅድመ ሁኔታ ሙሉ በሙሉ መቀበሏንና ወዲያው ተግባራዊ እንደምታደርግ በመግለጿ ነበር በዚህ ላይ አረና ያለው አቋም ምንድነው
አረና ካሁን በፊትም አቋሙ ግልጽ አድርጓል በፕሮግራሙም አካተታል በአረና ብቻ ሳይሆን በመድረክም የአምስት ፓርቲዎች መድረክም ላይ ግልጽ ያደረገው ነገር አለ ቅድም ያነሳው የነበረው ለኤርትራም የሚሰራ ነው በኤርትራና በኢትዮጵያ መካከልም ከእንግዲህ አንዱ ጦርነት አንስቶ በአንዱ ላይ ድል ጎናጽፋለሁ የፈለጉትን ተግባራዊ አደርጋለሁ ካለ በጣም ከፍተኛ ስህተት ይመስለኛል ይሄ ስህተት ነው ከእንግዲህ ወዲያ እንደማይሆን ተረጋግጧል ባለፈው ጊዜ ተረጋግጧል ስለዚህ ከኤርትራ ጋር ሰላም መፍጠሩ ተገቢ ነው ከኤርትራውያን ጋር ሰላም መፍጠር ተገቢ ነው ግን ይሄ ሲሆን የሁለቱንም ጥቅም ባጋነዘበና ባካተተ መንገድ መሆን አለበት እንጂ ያንዱን ጥቅም ብቻ በሚያዳላ መንገድ ከተፈጸመ መልሶ ችግር ውስጥ ይከተናል የሚል ነገር አለኝ የኔ እይታ በኤርትራ በኩል እንግዲህ ከጥቅም አንጻር ሳይው ኢትዮጵያ የባህር በር ማግኘት አለባት የሚል እምነት አለን ይሄ የአጀር ስምነት ደግሞ ይሄን ግምት ውስጥ አስገባም ስለዚህ ከኤርትራ ጋር ዳግም መደራደር አለብን የሚል እምነት አለን ሰላም ለማካሄድ የኤርትራ ስጋቶች የኤርትራ ጥቅሞችም መፍትሄ የሚያገኙበት የኢትዮጵያ ስጋትና ጥቅምም መፍትሄ የሚያገኙበት መፍትሄ ካልሆነ በስተቀር እንዲሁ በሰላምታ መጨባበጥ ብቻም ይሆን አይመስለኝም
ግን እኮ ይቅርታ አንድ አፍታ አቶ ገብሩ ግን እኮ ያ ስምምነት የመጨረሻና ገዢ እንደሚሆን ያን ጊዜ ጠቅላይ ሚኒስትር የነበሩት መለስ ዜናዊ እርሱ የነበሩበት ፓርቲ መሪ ግዴታ ገብተው ፈርመዋል ሰነድ እኮ እንዴት ነው አሁን እንደገና ለሌላ ድርድር ኢትዮጵያ
አዎ እንግዲህ ከኔ ከህግ አንጻር አይደለም የተነገረ ከአጠቃላይ ከታሪክ መንደርደሪያውና መነሻው አንጻር ነው እሱም ስህተት ነው ባይዘው ስህተት ነው ያ የፈረሙት ፊማም ቢሆን ስህተት ነው እንግዲህ ከህግ አንጻር ከአካሄድ አንጻር ይሄ ያስኬዳል ወይ መነጋገር ይቻላል እኔ ኢትዮጵያ በሁሉም መመዘኛ ካላት የህዝብ ብዛትም አንጻር ከነበራትም የባህር በር የነበራት ሀገር ነች የሁሉ ሳካትት ያ ስምምነት መጥፎ ስምምነት ነው እንዲያውም እኮ የእኛን መሬትም የእናንተ ነው ብሎ የሰጠ ስምምነት ነው ሴት ያደረጉትና ያ እኔ የወደቀ ስምምነት ነው ከዛም በኋላ ኤርትራ ሻዕቢያ ራስ እኮ አፍርሶታል እኮ እሱ ያ ፊርማ ቀዶታል ያ እኮ ይሄ የድንበር ማካለል ብቻ እኮ አይደለም ሴሴሽን ኦፍ ሆስቲሊቲ የምንድን ነው ግጭቶችና
የመሰባለመፈራ
ማቆም አለበት የተባበሩት መንግስታት ኃይል በመሃል መስፈር አለባቸው ብዙ ውሎች ነበሩ እና እነዚህ ሁሉ አስቀድሞ ኢሳያስ አፍርሶታል ይሄን ውል አፍርሶታል እኮ እና ከማፍረስ በተጨማሪ ሆስቲሊቲው እንዲቀጣጠል የኢትዮጵያ ተቃዋሚዎች እዚያው ነው ኢትዮጵያን ሲወጉ የነበረ ስለዚህ መቼ ተከበረና ነው ለዚች ብቻ ለይቶ አንዷን አንገጽ ብቻ ለይቶ እሷን አክብር ሌላ ነገር ነው የምደራደር ነው የምለው እኔ እሷን ብትሆን እና የአልጀር ስምምነት ተፈራርሞ ነበር ግን መጀመሪያ ያፈረሰው ኢሳያስ ነው የሚል አስተያየት ነው ያለኝ ምክንያቱም ሁሉንም እዛ ያሉ ስምምነቶች በሙሉ አፍርሳቸው ቆይታል ከድንበሯ በስተቀር ስለዚህ አንዱ ይሄ ሁለተኛው ግን እኔ ያልኩ ያለሁት ይሄ መፍትሄ የሚያገኘው ህግ ብቻ ብሎ በዛ ምትን ብሎ ከሄዱ መፍትሄ አያገኝም። ህዝብ ለህዝብ የሚኖረው ግንኙነት፣ መንግስት ለመንግስት የሚኖረው ግንኙነት፣ የሁለቱም ጥቅሞች እንዴት ነው አጣጥመን መሄድ ያለብን የሚለው ነገር ታይቶ መፈተሽ መመርመርና የኢትዮጵያን ጥቅም ባስጠበቀ መልኩ እንዲሄድ ነው የምነስጋ። ካሁን ድረስ ሁለት ዓመት ምን ስምምነት እንዳለ የማውቀው ነገር የለኝም። ምንም የምናውቀው ነገር እንደ እንኳን ዜጋም አያውቅም ፖለቲከኞችም አናውቅም ምን ስምምነት ተደርጓል የሚለው ነገር እና ይህ ሁሉ መጥቶ ይሄ የፖለቲካ ሴንቲመንት የሚያስፈልጋል። አንዳንድ ጊዜ ሴትል መሆን አለበት ይሄ ነገር። እንዴት ነው የኢትዮጵያ ጥቅም እዛ አድረስ መሆን ያለበት? እንዴት ነው የኤርትራ ስጋቶችና ጥቅሞች እንዴት ነው አድረስ? በዚህ ቁጭ ብሎ መደራደር በደንብ በሰከነ መንገድ መደራደር ግን ያስፈልገናል የሚል ነው ያለኝ። መደራደር
አቶ ገብሩ አስራት፣ ቀደም ሲል እንዳልኩት መቼም በብዙ ነገሮች ላይ አንስተን ረጅም ጊዜ ልንነጋገር እንችላለን። ካለን ጊዜ ውሱንነት አኳያ ግን ይህንን ያህል ረዘም ያለ ጊዜ ሰጥተውም አነጋግረውኛል። እጅግ በጣም አድርጌ አመሰግናለሁኝ። እግዜር ይስጥልኝ።
እኔም አመሰግናለሁ ሰለሞን።